ሶስት ነው አራት ሳምንት አስተምሬ ነበር ያው ንስሐ በሚል አርስት እና ኦልሞስት ወደ 1 ሰዓት ከ50 ደቂቃ በላይ ክፍሉን አላየነው ሉቃስ 15ን አነበብኩና ሌላ ቦታ ስናይ ነበር ሲያዘጋጅ ዝግጅቱ ራሱ ኦልሞስት 1 ሰዓት ፈጀ ከዛ መጨረሻ ወደ ዋናው መልእክት ስንመጣ ቦታ በግማሽ ሰዓት ቶሎ አጣድፌ መጨረስ ነበረብኝና አሁን እንደዛሬ እንዳገለግል ፓስተር ሲጠይቀኝ ያንን የመጨረሻውን ፓርት በደንብ ስላላየነው በጣም ዲቴል እንድናየው አስቤ ዛሬ እንግዲህ የምናየው እሱ ነው። ግን ይሄ ማለት ያለፈውን መልእክት ያልገዛችሁን ያላዳመጣችሁ ወስዳችሁ ገዝታችሁ ብታዳምጡ ይጠቅማችኋል። ምክንያቱም ብዙ ዛሬ አልደግመውም። ብዙ ማስተምረው አዲስ ነገር ነው እና አንዳንድ ነገር ብደግም ነው እና ብዙ ነገር ተምረዋል። ያው የመጨረሻው ፓርት ትንሽ ተቆረጠ፣ ያው ረጅም ስለሆነ የኔ መልእክት እኔ ደግሞ ጥሩ ነገር የማመጣው መጨረሻ ላይ ነው እና ብዙ ሰው ምን ነው ያ ነገር ተቆረጠ ሲለኝ ነበር እና ያው አንዳንድ ጊዜ ባንመጣ በሲዲ እናገኛለን ብለን ቤት እንዳንቀር ያበረታታናል፣ መምጣታችን ይጠቅመናል ማለት ነው። እና ዛሬ ያው እንዳልኳችሁ ሉቃስ ምዕራፍ 15 ነው። ባለፈው ጊዜ ስላነበብኩት አላነበውም፣ ያው ቤታችሁ ማንበብ ትችላላችሁ። ሉቃስ ወንጌል ምዕራፍ 15 በድሮ አማርኛ መጽሐፍ ቅዱስ ገጽ 67 ነው እና ከቁጥር 1 እስከ መጨረሻ ነው እንድናይ የማፈልገው። እና ያው ይሄ ክፍል እንግዲህ ሶስት ታሪኮች ይናገራል ኢየሱስ። ሶስት በእንግሊዝኛ ፓራብል ይባላል። ስለ ጠፋው በግ ይናገራል፣ ስለ ጠፋው ድሪም ይናገራል እና ስለ ሁለቱ ልጆች ወይም ስለ ጠፋው ልጅ ተብሎ በሚነገረው ታሪክ ነው። እና ይህንን ነው የምናየው ሶስቱን። እና ሲጀምር ግን እንዳልኳችሁ ብዙ ጊዜ ኢየሱስ በምሳሌ ሲያስተምር ጅማሬው ላይ መግቢያውን ማየት ጥሩ ነው። እሱ ብቻ አይደለም፣ ለማን ነው የሚያስተምረው፣ ምንድን ነው የሚያስተምረው ብሎ ፍሬ ነገሩ ለማግኘት ስንፈልግ ምን ማድረግ አለብን፣ ለማን ነው የሚያስተምረው የሚለውን ስታዩት ዋን እንዳለ ምሳሌዎቹ ምክንያቱ ይገባቸዋል። እና አሁንም የመጀመሪያው ሁለት ቁጥር ነው በጣም ኢምፖርታንት። እሱ በደንብ ከገባን ሌላው ታሪክ ሁሉ ይገባናል። እና እንዳለፈው ጊዜ እንዳልኳችሁ ሶስቱም ታሪክ አንድ ታሪክ ነው። ሶስት የተለያየ ታሪክ ይመስላል እንጂ አንድ ታሪክ ነው እና አንድ ነገር ለመናገር ነው። እና የመጀመሪያው ቁጥር አንድና ሁለት ላይ ምን ይላል? ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል። እንግዲህ ማን ነው ሰሚዎቹ? ሁለት ግሩፕ ነው የምናየው። አንደኛው ቀራጮችና ኃጢአተኞች፣ ሌላው ፈሪሳውያንና ጻፎች። ለሁለት ግሩፕ ሲናገር ሲያስተምር እናያለን። እና እነዚህ ሁለቱ ቀራጮችና ኃጢአተኞች ወዳጆቹ እንደሆኑ እናያለን። ሊሰሙት ደግሞ ይቀርባሉ ይላል። እነዛ ደግሞ ፈሪሳውያንና ጻፎች ምን ይላል? እኒሄ ሰውዬ ምንድን ነው ኃጢአተኞችን የሚቀርብ ከእነሱ ጋር የሚበላ ብለው የሚያንገሯግሩ ነው። ይህን ሲሰማ ነው ይህንን ታሪክ እንግዲህ የሚናገረው። እና በዚህ ቦታ በሌላም ቦታ ታያላችሁ ክርስቶስ የኃጢአተኞች ወዳጅ ተብሎ ነው የተባለው። እና ወዳጆቹ እነማን ናቸው? ቀራጮችና ኃጢአተኞች። ግን ፈሪሳውያንና ጻፎች እሱ ጠላት አላለም፣ ግን ጠላት ራሳቸው ሆኑ። ለምንድን ነው የሆኑት? እነሱን ስለቀረበና ስለወደደ ነው የጠሉት እንጂ እሱ ጠልቷቸው አይደለም። እና ይገርማቸዋል። ቀራጭና ኃጢአተኛ ሲባል ምን ማለት ነው? ኃጢአተኛ ኮመኑ ሰው ነው፣ ሁሉም አይሁዶች ናቸው። እነዚህ ፈሪሳውያንና ጻፎች ሕግን የሚያውቁ የሚያነቡ፣ ሕግን ለመፈጸም የሚጥሩ፣ የሚጾሙ፣ መባ የሚሰጡ፣ ስርዓቱን የሚፈጽሙ ናቸው። ኃጢአተኞች የሚባሉ ግን ምንድን ናቸው? አሳ አጥማጆች፣ ኖርማል ስራ የሚሰሩ፣ የእግዚአብሔር ነገር የመቅደሱን ነገር ችላ ያሉ፣ ምክንያቱም ልንፈጽሞ አንችል ብሎ ችተው ኑሯቸውን ለማሸነፍ የሚታገሉ ድሆች ናቸው፣ ሰራተኞች ናቸው። በቃ ግን ኢየሱስ የሚናገረው ነገር ማርኳቸው ይመጣሉ። እንዴ የምናውቀው ህግ መስፈጸም ነው፣ እንደዚህ አድርጉ ነው በብሉይ ኪዳን፣ ይሄ የተለየ መልእክት ነው እያሉ ይመጣሉ። ሌሎችስ? ሌሎቹ ደግሞ ቀራጮች ናቸው። ቀራጮች ምንድን ናቸው? በዚያን ጊዜ የአይሁድ ቀራጮች ምንድን ናቸው? ግብር የሚያስገብሩ፣ ታክስ ኮሌክት የሚያደርጉ። ታክሱን ኮሌክት አድርጎ ለማን ነው የሚሰጡ? ለሮማ ነው። ለራሳቸው ህዝብ፣ ለእስራኤላውያን፣ ለሮማ ኤምፓየር ነው አይደለ? ይሰጡና የእነሱን ገንዘብ ወስደው ሰጥተው የሮማ ኤምፓየር እንዲያድግ ነው እንጂ እስራኤላውያኖች አይደለም። ያ ብቻ አይደለም እንትን የሮማያ የሚጠብቁባቸው የተወሰነ ገንዘብ ነው እንዲያገኛል ከእያንዳንዱ እነሱ ግን የበለጠ ወስዳሉ ለምን ለራሳቸው ኪስ ስለዚህ ቀራጮች ምንድናቸው ሀብታሞች ናቸው ግን እነዚህም የሃይማኖት ነገር የእግዚአብሔር ነገር የማይፈልጉ አይሁዶች ናቸው የሚሰሩት ለማን ነው ለሮማውያን ነው የማንን ገንዘብ ኪስ ነው የሚያሰፉት የሮማውያንን ሮማውያንን እያበለጸጉ አይሁዳውያኖችን እየጎዱ የሚመጡ ሰዎች ናቸው ስለዚህ በህዝቡ ዘንድ ምን ናቸው የተጠሉ ናቸው ማን ይወዳቸዋል ቀራጮች አሁን ኃጢአተኞች ኔግሌክትድ የሆኑ ናቸው የሚናቁ ናቸው በፈሪሳውያን ቀራጮች ደግሞ የተጠሉ ናቸው እነዚህ ጋር ነው የሚቀርቡ የሱ ወዳጆች ማን ናቸው እነዚህ ናቸው አያችሁ እና ትዚላቸዋል ዘኪዮስ ቀራጭ ስለሆነ ከሰው ሁሉ ተለይቶ ዛፍ ላይ ወጥቶ ለብቻው ይሰማ ነበር ለምን ከሰው ጋር ሰው አይፈልገውም አይወደውም ኢየሱስ ሲሰማ ግን ኢየሱስ ምን አለ ካንተ ጋር አንተ ጋር መጣለው በላለው አለ ያ ወደ ቤቱ ሄደ ያ ሁሉ ህዝብ ግን ትቶ ዘኪዮስ ቤት ገባ ለምን ኢየሱስ ህይወት እንድድን አያችሁ እንጂ ማጆሪቲ ፈልግ ነበር ኢየሱስ ከህዝቡ ጋር መቅረብ አይ ዘኪዮስ ጋር ወጨ ማ ሰው ሁሉ እኔን አይሰማኝ ማለት ይችላል ነበር አላረገም ማቴዎስ አንዱ ደቀ መዝሙር ማቴዎስ ነው ምንድን ነበር ቀራጭ ነበር እግዚአብሔር ቃል እንደዛ ነው የሚለው አይደል እና ከነዚህ ጋር ነው ወዳጆቹ እነሱ ናቸው ከነሱ ጋር ነው የሚያሳልፈው የነበረው እንግዲህ በሰው ዘንድ ጻድቃን ከሚባሉት ሌሎች ናቸው ከነሱ ጋር አያሳልፍም እንደዚህ እንግዲህ ምን ይባላል ወዳጆቻችንን መምረጥ እንችላለን አይደል ዘመዶቻችንን መምረጥ አንችልም አይደል ወንድምና እህቶቻችን አንመርጥምኛ ግን ወዳጆቻችን መምረጥ ይችላል እንደውም ሰውን በምን ታውቁታላችሁ ይላል በወዳጆቹ ታውቁታላችሁ ነው በእንግሊዝኛም እንደዛ ነው birds of the same feather flock together ይላሉ አይደል በሱ ታውቃላችሁ አይደል እና በወዳጆቻችን ነው ሰዎች የሚያውቁ እንደዚህ ሁሉ እንግዲህ ኢየሱስን በወዳጆቹ አይተው ነው እሱ እንደዛ ነው ብሎ የገመቱት ግን አይደለም ግን ከዚህ ምን ማረው ምንድነው ቤተክርስቲያን ስንመጣ ወንድሞችና እህቶች ናቸው ያሉን እንጂ ወዳጆች አይደሉም አይደል ስለዚህ መርጠን ነው የምንሆነው አይደለም እኔ ወንድሞቼና እህቶቼን አልመረጥኩም አባትና እናቶቼ ስለወለዷቸው አይደል ብወዳቸውም ባልወዳቸውም ከነሱ ጋር ተቻችለን ነው የምንኖረው አይደል ቤተክርስቲያንም እንደዚህ መሆኑ ማወቅ አለብን አያችሁ ቤተክርስቲያን ስንመጣ የተለያየ ሰዎች ነው የምናገኘው ያንዳንዱ ጸባይ አይስማማንም ያንዳንዱ ነገር አይስማማንም አይ ብለን ብለን ሌላ ቤተክርስቲያን ብንሄድ እንደዛው ነው ጌታ በደሙ ያጠባቸው ሰዎች የሚመጡበት ነው ስለዚህ ምርጫ የለንም ይሄንን ማወቅ አለብን ስለዚህ ምን ነው ጌታ ስለመረጣቸው ተቀብለናቸው እንደ ወንድሞች እህቶች መኖር አለብን እንጂ አይ ሁለተኛችን እህት አላናገርም ወይ ወንድም አላናገርም በቃ ልንል አንችልም ልክ በቤተሰብ ውስጥ እንዳለንና ያ ብቻ አይደለም እኛ አልመረጥናቸው ብቻ ሳይሆን እነሱም አልመረጡንም የግድ ሴታ ስለሆነ ነው የሆነባቸው እና ይሄንንም አስተዋል አለብን እና አሁን በዚህ ቦታ ምናየው ምንድን ነው ታሪኩ እንግዲህ አሁን እንዳልኳችሁ በውስጥ እየሄድና ነበዋለን ስታነቡት መጀመሪያ ላይ የጠፋ በግ አለ ሁለተኛው ላይ የጠፋ ድሪም ኮይን ነው ድሪም ማለት የድሮ አማርኛ ስም የጠፋ ድሪም አለ ሶስተኛው ላይ የጠፋ ልጅ አለ አራተኛውስ እኔ ምን እለዋለሁ የጠፋ ልጅ እሱንም እለዋለሁ አያችሁ የጠፋው ልጅ ታሪክ ሲባል የታናሹ ነው ትናሹም ታላቁም ሁለቱም የጠፉ ናቸው አያችሁ ሌላውስ ይሄ የጠፋው ልጅ የማን ምሳሌ ነው የቀራጮችና የኃጢአተኞች ምሳሌ ነው አይደል ይሄስ የታላቁ ልጅ የማን ምሳሌ ነው የፈሪሳውያንና የቀራጮች ታሪክ ነው ለምን የታዘ ነው እንደምታውቃላችሁ በጉ የት ነው የጠፋው ሩቅ ቦታ ሄዶ ነው አገር ጥሎ ነው የጠፋው አይደል እዚህ ቦታ ታናሹ ልጅ የት ሄደ ነው የሚለው ገንዘቤን አካፍለኝ ብሎ ሩቅ አገር ሄደ አለ አያችሁ አንድ ነው ታሪኩ ድሪሙ የጠፋው የት ነው እዛው ቤት ውስጥ አስቀምጣው ነው የጠፋው ታላቁ ልጅ የት ነው የጠፋው እዛው ቤት ውስጥ ያለ ነው የጠፋው አያችሁ ስለዚህ ታሪኮቹ ሁሉም ሶስቱም ታሪክ አንድ ታሪክ ነው ሶስት የተለያየ ታሪክ አይደል አያችሁ የመጀመሪያው ስለ ጠፋ ልጅ እንደተናገር ስለታናሹ ነው ሁለተኛው ስለ ታላቁ ነው እና ሁሉም ግን ዞሮ ዞሮ ማን ነው የሚያሳየው? ወይ ፈሪሳውያን ስለ ፈሪሳውያን ነው የሚናገረውና ወይ ደግሞ ስለማ ስለ አጣተኞች ነው የሚናገረው። በጉ ሲጠፋ እና ድሪሙ ሲጠፋ ምንድን ነው የሆነው? ሰውየው በጣም አዝኖ በጌ ጠፍቷል ብሎ 99ን ትቶ አንዱ ፍለጋሩ አገር ሄዶ ሲፈልገው ሲያዝን ታያላችሁ አይደል? ሲያገኘው ነው ደስ ያለው እንጂ እስከዚህ አዝኖ ሲፈልገው ነው የምታዩት። ድሪሙ ሲጠፋ ምንድን ነው የሆነችው? አንዷ ድሪም ጠፍታብኛለች ብላ 9ን ትታ ስትፈልግ አብርታ ስትጠርግ ስትፈልግ ስትጠር ስትፈልግ ነው የምናየው። ታናሹ ልጅ ምንድን ነው ያደረገው? ገንዘቡ ሁሉ ወስዶ ምንድን ነው ያደረገው? ወደ ሩቅ አገር ለምንድን ሄደው? ደስታ እርካታ ስላጣ ነው እኮ። ቤት ውስጥ እርካታ አጣ እና ምን ሆነ? ብቻውን ወጣ እርካታን ለማግኘት ብሎ። አያችሁ? እና እርካታን ለማፈለግ ብሎ ሄዶ ጨፍሮ ምን ሆነ? መጣ እንደገና ሀዘን ውስጥ ገባ። ከዛም በላይ በጣም ያዘነበት ማን ነው? አባቱ ነው አይደል? ልክ የበጉ ኦነሮች ኦነሩ እንዳዘነ የድሪሙ ኦነር እንዳዘነች የእንትናስ የታናሹ ልጅ አባትም አዘነ። ከዛስ በኋላ ደግሞ መቶ ፌስታ ሲደረግ ሴሌብሬት ሲያደርጉ ታላቁ ልጅ ሲመጣ አልገባም አለ። ብቻውን ቀረ አይደል? ባለ ምንድን ተቆጣ ነው ተናደደ። አባቲ እንዴት እንደዚህ አደረገ? እባክህ ልጅ እኮ ጠፍቶ ነበር ያ ሆነ ሲለው በጣም ተናደደ። እኔ እንዲህና አላመት ሙሉ ሳገልግል ብሎ ሲያዝን ነው የምናየው። ይህንንም ከዚህ ሁሉ የምናየው ምንድን ነው? ስንጠፋ ምን ሆናለን? መንፈስ ቅዱስ በውስጣችን ያዝናል። ስንጠፋ ሌላ ምን እርካታ እናጣለን በውስጣችን። ብዙ ጊዜ በእግዚአብሔር ቤት ሆነን የብዙዎቻችን ምሳሌ እንደ ታናሹ ልጅ አይደለም፣ እንደ ታላቁ ልጅ በእግዚአብሔር ቤት ሆነን ነው የጠፋል። እና በእግዚአብሔር ቤት ኖረን ውስጣችን እርካታ የለንም፣ ደስተኞች አይደለም። አያችሁ? እርካታ ጠፍቷል። ሁል ጊዜ በውስጣችን መንፈስ ቅዱስ ሲያዝን የጠፋን መሆናችን እንወቅ። እግዚአብሔር ሆይ ለምንድን ነው ያዘንከው? ያደበደልኩት አለ ምንድን ነው? ወይስ የምትመራኝ ነገር አለ ማለት መልካም ነው። ብዙ ጊዜ ይገርመኛል፣ በቤተክርስቲያን ስንኖር ብዙ ዘመን ኖረን ብዙ እርካታ የለንም። እንዲሁም መምጣት ስላለን እንመጣለን እንጂ ኤክሳይትድ ሆነን ወደ እግዚአብሔር ቤት አንመጣም። እንደውም መሆን ያለበት ወንድሞቻችንና እህቶቻችን ስላሉ መምጣት ያለብን ፕሮግራም ለመካፈል አይደለም። መምጣት ያለብን ወንድሞቻችን እህቶቻችን ለማየት ነው እኮ መምጣት ያለብን አይደል? ብዙ ሰዎች እስቲ ይታዩ ዘመዶቻችን፣ አሁን ኢትዮጵያም ሌላም ሀገር ያሉ ዘመዶች አሏል፣ ልናያቸውን ጋጋለናል። ቤታችን ሲመጡ ከነሱ ጋር ስራ እንኳን ነቅተን ከነሱ ጋር ማሳለፍ ነው ፈልገው። ሩቅ ጊዜ ከሆን ሌላ ስቴት ከሆን ሄደን እናያቸው እንላለን፣ እንጓጓለን። የእግዚአብሔርን ሕዝብ ለማየት መጓጓት አለብን ወገኖች። የወንድምነትና የእህትነት ልብ ካለን እንጓጓት። ካልጓጓን ምንድን ነው ችግር አለ ማለት። ችግሩ ምንድን ነው? መጓጓት ስለማልጓጓ ልጓጓ በማለት ነው? አይደለም፣ መንፈሳዊ ችግር ስላለን ነው። ችግሩ ከእኛና ከእግዚአብሔር ጋር ስለሆነ ነው እንጂ ሰዎችን በመጥራትና በመውደድ አለ። ሌላ ኤግዛምፕል እንሰጣለን እንጂ እህት እንትና ወንድም እንትና እንደ ሲሆን እንላለን እንጂ ችግራችን እኛና እግዚአብሔር። ከእግዚአብሔር ጋር አንድ ከሆንን ግን ምን እናፍቃለን እነሱን ለማየት። አያችሁ? ሌላ ይህም ብቻ አይደለም እናየው። እዚህ ውስጥ በጉ ሲጠፋ እንዴት ነው የጠፋው? ብቻውን ነው የጠፋው። ድሪሙስ ብቻውን ነው የጠፋው አይደል? ልጁ ሲወጣው ያ ሁሉ በአባቱ ቤት ያ ሁሉ ህዝብ እያለ ሰው ይዞ ነው የሄደው? ብቻውን ነው የሄደው። ታላቁስ ልጅ የት ነው አልገባም ያሉ? ብቻውን ሆኖ ነው። ብቸኝነት ሁሌ የመጥፋት ምልክት። አንዳንዶቻችን እንዴ ቤተክርስቲያን መሄድ ምን ያስፈልጋል? እኔ ጌታዬን ቤቴ አመልከዋለሁ ለብቻዬ እጸልያለሁ ታጋለሁ ይሆናል። ብቸኝነት ከእግዚአብሔር ጋር ተበላሽቶብናል። በግል የሆነ ትጋት የለም። ያ ብቻ አይደለም፣ ቤተ ክርስቲያኑ ሰዎች ሆኖ ብቸኛዎች አሉ። ልክ እንደ ታላቁ ልጅ ቤተ ክርስቲያን አንዳንድ ሰዎች አጋጥመኝ፣ ትልቅ ቤተ ክርስቲያን ነው የሚሄደው፣ ብቸኝነት ይሰማኛል፣ ሎንሊ ይለኝ ይላል። እንዴ ያ ሁሉ ህዝብ አለበት። ስለዚህ ብቸኝነት የምንድን ነው? የኛ የህዝብ ጉዳይ። እና አንዳንድ ሰዎች ልቅርብ ሰውን ባለመቅረቤ ነው ይላሉ፣ ይጋብዛሉ። ያ አሁንም ብቸኝነት። እንደዚህ አሁኑ ሰዎች እንደዚህ ሲሉ ሰምቻለሁ። እንዴ ቸርች ሄዳለሁ፣ ሁሉን አደርጋለሁ፣ በምስተዲ መካፈላል ግን ብቸኛ ነኝ ምንድነው ቸርቹ ልክ አይደለም ይላል ቸርቹ አይደለም ችግሩ እናንተ ናችሁ ጠፍታችኋል ወገኖቼ ጠፍተን ነው መንፈሳዊ ወታችን ጥሩ ከሆነ ሰው ባናገረን እንኳን ቸርች እናፍቃለን መተን እንዲሁ ሰላም ብለን በሜዳችን ረክተን እንሄዳለን ከዛ ቤታችን እንደዚሁ ሳናነጋግራቸው ለነሱ ሸክም ጌታ ይሰጥና እንጸልይላቸዋል ከዛ እንደገና ኔክስት ታይም ስናገኛቸው ስለምንጸልይላቸው እነሱ ውስጥ ደግሞ ሳያውቁት መንፈስ ቅዱስ ስለሚሰራ እነሱ ደግሞ ይቀርቡናል ወገኖቼ ብቸኝነት የሚሰማን እኛና እግዚአብሔር መልካም ስላልሆነ እኔ በስደት ዘመን ጌታን አቀዋለሁ እንግዲህ አንደ በስደት ዘመን ይወራችሁ ታውቃላችሁ ያኔ እንደ ልብ ቤተክርስቲያን ተዘግቷል እንደ ልብ መገናኘት አይቻልም ለብቻ ነው የምንኖረው ግን ልባችን ከክርስቲያኖች ጋር ከማትናገኙ እና እስር ቤት ያሉ ወገኖች ታስረው ነበር ኢትዮጵያ ትዝ ይለኛል እና ሄደልን ጠይቃችሁ ስንል ስለናንተ ነው የምንጸልዩ ይልናል እነሱ ለብቻቸው እዛ ቶርቸርድ ይሆኑ ሪሊ ቶርቸር ያደረጓቸው ነበር ትዝ ይለኛል እና ስለናንተ ጸልዩ ሸክማችን ከናንተ ጋር ነው ልባችን ይላሉ ቤተክርስቲያን እንኳን አይመጡም ህብረት መሃል የሉም እንዶም ብቸኝነት ይሰማኛል ጸልይልኝ ማለት ነበራቸው አይደል እኛ እስቲ ምን ልጸልይላችሁ ጸሎት አርስናችሁ እኔ ትዝረኛ አንድ ጊዜ ያው በጌታ አዲስ ነበርኩኝ ቲኔጀር ነኝ ያኔ 15 16 አመት ልጅ እና ታስረው ወገኖች ልጠይቃቸው ሄድኩኝ በጣም ሰማው በጣም ገርፈዋቸው ቆስለዋል ብሎ አዝኜ ልጠይቃቸው ሄድን ናዝሬት ውስጥ ነው ወጣ ብሎ እና ሄደን ስናያቸው እንዴት ናችሁ ምን ጸልይላችሁ እንዴት እንድራችሁ ስንላችሁ ምን ዳሩ ታካል እኛ እኮ የእናንተ ይሄኛ ችግር አይታየንም እናንተ እናመታችሁ እንዳትታሰሩ ስለናንተ ነው ምንጸልየው ልባችን እናንተ እንዴት ናችሁ በጌታ የበረታችሁ ብሎ ስለኛ ነው ኮንሰርናችሁ እንዴ ቤተክርስቲያና ብቻቸውን ናቸው እነሱ ብቻኝነት ይስማናል እናንተ እኮ ታድላችኋል ቤተክርስቲያን ያመሰገናችሁ ማለት ነበራችሁ አይደል ከእግዚአብሔር ጋር ሲያምር ነገራችን ህብረት ይኖረናል ብቻኝነት አይስማንም ስንደክም ነው ብዙ ጊዜ ህብረት ማይሰብ ቤተክስ ትልቅ ቸርች ሆነን ትንሽ ቸርች አይደለም አያችሁ ይሄንን ነው ምናየው እና እርካታንም እናጣየው ለዚህ ነው እሺ እንግዲህ አሁን ደግሞ ምራፍ 15 እዚሁ ቁጥር 12 እና 13 እንይ ምን ይላል ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው ገንዘቡንም አካፈላቸው ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ ከዛም ያባከነ ገንዘቡን በተነ ይላል አያችሁ ገንዘቤን ስጠኝ ማለቱ አይደለም ያሳዘነው የሱ ገንዘብ ነው አፍተር ኦል አባቴው ለሱ ነው ግን ነው ከተሰጠ በኋላ አልቆየም ትንሽ ቀን በኋላ ሩቆ ሄደ አያችሁ ሩቆ መሄዱ ነው ያሳዘነው ስጠኝ መቼስ ስጠኝ ማለቱ ምንም አይደለም ባይሄድ ኖሮ እርግጥ ታላቁ ልጅ አልጠየቀም ግን ርቀን ስንሄድ ግን ጥሩ አይደለም በእግዚአብሔር ቤት እንድንኖር ምክንያቱም እዛም ሆኖ ያንተው ነው የሚለው ሌላ ደግሞ ማወቅ ያለብን ክርስትና መንፈሳዊ ነገር ስጠኝ በማለት አይደለም የሚኖረው ጊቭ ሚ አይደለም በአሁኑ ጊዜ ብዙ ክርስትና እንደዛ ነው ጌታን ባርከኝ ስጠኝ ጸሎታችን ሁሉ ነገር ስጠኝ ስጠኝ ነው አይደል መንፈሳዊ ነገር የሚጀመረው ምንድን ነው ይቅር በለኝ በማለት ነው ይቅር በለኝ የሚኖረውስ እንዴት ነው ይቅር በለኝ የሚፈጸመው ይቅር በለኝ በምህረት ነው በምህረት ተጀምሮ በምህረት ነው እንጂ ስጠኝ ጌታው ይሄን ባርከኝ ሲሰጠኝ ይሄን ደግሞ ባርከኝ አሁንም ባርከኝ አያችሁ ያ ክርስትና አይደለም እንደዛ ነው ጊቭ ሚ ነው የሚለው ሰውየው እዚህ ቦታ እና ሌላው ደግሞ ምንድነው ስጠኝ የሚለው ዛሬ አባትየው ሲሞት እኮ ያገኘዋል ወደፊት አይደል አሁን ይሁንልኝ ነው የሚለው አሁን ይሰጠኝ ለምን ቆያለሁ ብዙ ጊዜ መንፈሳዊ ህይወት እንደዚህ ካየነው ጥሩ አይደለም ጌታው ባርከኝ ኖ እግዚአብሔር ምን አለ በሰማይ ስም ይባርከ የጽድቃ ክሊል ከሆነ የሚያዘጋጅልኝ ምን አለ አሁን ብታገስ እንደዛ ነው እኮ መንፈሳዊ ነገር ግድ የለም ሐዋርያ ጳውሎስ ይገርመኛል ሲናገር ብዙ መከራ አይቶ የእግዚአብሔር ነገር አይቶ ምን አለ ቢሆንልኝ የትንሣኤውን ኃይል እንዳውቅ በመከራው ልመስለው ፈልጋለሁ ይላል ቢሆንልኝ በረከትም ቢያበዛልኝ አላለም የሁሉ መከራ አይቶ አይደል ቢሆንልኝ አለ የሁሉ አንድ የእግዚአብሔር ሰው በጣም አከብሮ የእግዚአብሔር ሰው አሁን ወደ ጌታ ሄዷል እና ጥሩ ያገለገለ ነው እዚህ ሀገር ምን ይላል ይገርማቸዋል እኔ ይሄንን ክፍል አሁን ፊልጵስዩስ እስቲ ኮት ያደረኩትን ክፍል ብዙ ጊዜ ለማንበብ እንኳን ፈራ ነበርል ግንያቱ እንዴት ሰው እንደዚህ ይላል ጥሩኩ ክርስቲያን ነው ይሄ ወንድም ይሄ አገልጋይ እንዴት ሰው ይሁሉ መከራይቱ አሁንም ቢሆንልኝ የክርስቶስ መከራ ልካፈል ፈልጋለሁ እንዴት ይላል አላነበውም አልፈዋለሁ አለ it took me so many years አለ ይሄንን ነገር ለማንበብና ለመውሰድ አያችሁ ክርስትና ምንድነው የበለጠ ለጌታ በተሰጠው የጌታን ኃይል እንዳይክ ብዙስ መከራ ቢቀርብ ምን አለ ግድ የለኝም የሚያሰኝ ነው እንጂ ጌታው በበረከት ላይ በረከት ጨምርልኝ በገንዘብ ላይ ገንዘብ ትንሽ መኪና ሰጠኝ አሁን ደሞ ትልቅ መኪና ሰጠኝ ትንሽ መኪና ቤት ሰጠኝ አሁን ደሞ ትልቅ አርግልኝ ልጆች እንደዚህ ትልቅ ጥሩ ነገር ልግዛላችሁ እንደዚህ አይደለም ክርስትና ምንድን ነው አንተን ኃይል እንዳውቅ ጌታ ሆይ አንተን እንድመስል የሚያስከፍለው ዋጋ ልክፈል እና ዛሬ ስለማገኘው ስለኖረው ደግሞ ማረኝ እየተባለ የሚኖር ሌላስ የዚህ ልጅ ጉዳይ ምንድን ነው አንድ ሰው ምን አለ ሲናገር ያው ውጭ ሀገር በተለይ ሰለጠኑ ሀገሮች ልጆቻቸው የተወሰነ እድሜ 18 እና ሲደርሱ ያው ትምህርት ቤት መሄድ ትምህርት ቤት ሄዳለ እስራኤል ይሰራል እና ይሄ ልጁ ምን እንደሚሰራ አላወቀ ልጁ ምንም ይሄንን ሰራሉ አይልም ማራሉ አይልም ግራ ገባው እና ይሄ እንትን አፕቲቱድ ቴስት ምልት አለ ጋይዳንስ ቢሮ ምልት እዛ ላከው እና ይሄ ልጅ ምን እንደሚሰራ ብሎ ላከውና ፈተና አርገው ኢንተርቪው አርገው ምን ጠየቁት ኢንተረስቱ ምን ይሆናል ወይስ ምንድነው መማር ነው የሚፈልገው ምንድነው መማር ወይስ መስራት ነው አዩ አዩ አዩና ከዛ መጣ ከዛ አባትየው እንዴት ነው ምን አገኛቸው አለ አይ ይሄ ልጅ አንድ ነገር ብቻ ነው ማረግ የሚችል ለአንድ ነገር ነው ስትል ይሆናል ለምንድነው አሉ ለጡረታ አሉት ልጁ ገና እኮ ገና 18 አመት ነው እና ምንም ሳይሰራ ለምን አለ አባትየው ምንም ኢንተረስት የለውም መስራት አይፈልግም መማር አይፈልግም ምንም አይፈልግም አሉ ቁጭ ማለት ነው ይፈልገዋል ሰውየው ግራ ገባ አባትየው በጣም አዘነ እና ምን ለማለት ነው ይሄ ሰውዬ ታናሹ ልጅ እንደዚህ ነው ምንም መስራት አይፈልግም ያባቱን ገንዘብ ወርሶ መቀመጥ ነው ይፈልገው አያችሁ እና ያሁኑ ዘመን ደግሞ የብልጽግና ስብከት ይሄን ነው የሚሉት ክሌም አርጉት ይመጣል ስሩ ልፉ ምናምን አይደለም እኮ ክሌም ብቻ ቁጭ ብላችሁ ጡረታ ውጡ ነው እኮ የሚሉት ጡረታ ውጡ ገና ስንሳ ገና ሰው ሳይሰራ ምን ሳይል ውጡ እና ቁጭ በሉ ጌታ ብቻ ያወርደዋል ሲያዩት ደስ ይላል ይጣፍጣል ሲሰሙት ግን ብዙ ስህተት ያለው እና እንዳልኳችሁ የዚህ ልጅ ስህተት መካፈሉ ሳይሆን ርቆ መሄድ ነው የሚያካፍሉ ይሄ እንግዲህ አባቴ የኢየሱስ ምሳሌ ነው እንደምታውቁት ልጆቹ የክርስቲያን ምሳሌ ነው በአባታቸው ቤት ስለሆኑ ክርስቲያኖች ነበሩ እና ልሂድ ብሎ ስጠኝ የሚለው ጌታ ምን እንደም ይሰጠን የጽድቅን ህይወት ነው የቅድስናን ህይወት ነው ሌላ ምን ይሰጠን ጽድቅን ነው አይደል የጽድቅን ህይወት ሰጥቶት ምን ይዞ መሄድ ፈለገ አያችሁ አንዳንድ ጊዜ ክርስትና እንደዛ ይመስለናል ጌታ ቤት መተን ጌታ በእኛ ህይወት ውስጥ አንዳንድ ነገር ሰርቶ ብዙ ኃጢአት ላይ ድል ያረገን የጽድቅን ህይወት ስንወድ ያንን ጽድቅን ይዘን ምን ሄድ ይመስለናል ግን የቅድስናም ህይወት የሆነ የጽድቅ ህይወት በክርስቶስ ውስጥ የሚኖር ከሱ ርቀን አይደለም እኔ እንደውም ላለ የውሰት ህይወት ነው ላለ ምክንያቱም ከጌታ ስንርቅ ያ ጽድቅ ይጠፋል በጌታው ስንሆኑ በቃ በሱ ላይ ዲፔንድ እንድናደርግ ነው የሚያደርገው እንደውም እየደከመን ድሮ ማድረግ የምንችለው ጽድቅ እንኳን እያቃተን ይመጣል ምክንያቱም በሱ ላይ ዲፔንድ ነው ግን ብዙ ጊዜ ምን እንሆናለን አይ ዛሬ እኔ እንደ ድሮ አይደለም የዛሬ ስንት ዓመት ጌታን አካገኘ ወዲህ ምንም ድሮ ነበር እንደሱ እንደዛ እንደሚታየው ኃጢአተኛ በየመንገዱ እየሰከረ እንደሚተኛው እንደዛ አይደለው እንደዛ ሰው አይደለው ምን ላለን እና ጽድቁ ራሳችን ጋር የመጣና እኛ ምን እናደርገው መስለናል እግዚአብሔር እኛን ለውጦ እኛ እንደዚያ ሆነን ይመስለናል ያ አይደለም ክርስትና ክርስትና የሱ ህይወት እኛ ውስጥ መገለጹ ነው ለሱ እንዲሆን ደግሞ በሱ ውስጥ ብቻ ስንኖር የምንኖረው ህይወት ነው እና ይህን እናያለን እስቲ ቁጥር 17 ላይ ደግሞ ምን ይላል ቁጥር 16 ጀምሮ ላንብበው እሬዎችም ከሚበሉት አሰር ሊጠግብ የማይ ነበር የሚሰጠውም አልነበረው ወደ ልቡም ተመልሶ እንዲህ አለ እንጀራ የሚተርፋቸው አባቴ ሞቴ ማያቴኞች ስንት ናቸው? እኔ ግን በዚህ በራብ እጠፋለሁ ይላል። እና እዚህ ቦታ ይሁሉ መከራው እስከደረሰው አለ ምን አለ? ወደ ልቡ ተመልሶ። አንዳንድ መጽሐፍ ቅዱሶች ይላል ወደ ራሱ ተመልሶ፣ ራሱ ማየት ጀምሮ ያይለበትም ሁኔታ ሲያይ ምን ለምን በዚህ ውስጥ አልፋለሁ? ለምን አልመለስም? እዚህ ራሱን ማይ ወደ ልቡ እስኪመለስ ድረስ ይሄንን አይነት ውሳኔ መወሰን አልቻለም። ወደ ይሄንን የግድ ማየት ነበርበት። ወደ ልባችን መመለስ ያስፈልጋል። ራሳችንን እግዚአብሔር ሊገልጥልን ይገባል። ወገኖቼ ወደ እግዚአብሔር እንጠጋው። በእግዚአብሔር ጥልቀን መንገባው ምን ያቺ እንደው ታካላችሁ። እግዚአብሔር ራሳችንን ሲገልጥልን ነው። ራሳችንን አናውቀው። እኛ አናውቀው። የእግዚአብሔር ብርሃን መጥቶ ግን ሲገልጥልን ምን ሆናለን? ለካ እግዚአብሔር ነገር የከበረ ነው ብለ ወደሱ እንገባለን። እሱ ሲገልጥልን ብቻ ነው እንጂ በራሳችን ልናደርገው አንችል። በተገለጠልን መጠን ነው መኖርም እንችለው። እና ብዙ ጊዜ ኮት ማረገው ነገር አለ። ያው ድግግሞሽ እንዳሁን እንጂ ይሄንን ቤት ለምሳሌ ላለ ሁሉ ጊዜ ዲም ላይት ኖሮ በደንብ ብናጸዳው ንጹህ ነው እንላለን አይደል? ከዛ ትልቅ ባውዛ መብራት ቢመጣም እንላለን የጸዳው ቤት ቆሽሿል እንዴ እንላለን። ጸድቶ ነበር እኮ እንደገና ማጽዳት እንጀምራለን። ለምን? የእግዚአብሔር ብርሃን በጣም ወደኛ ሲመጣም እንደዋለ ቆሻሻነታችን ይወጣል። ብዙ ጊዜ እያደግን በጌታ እየበረታ ስንመጣ ብርቱ እየሆንን ምን መጣ ነው ይመስለናል። እየጸዳን በቃ እኛም እየጸዳን እየመሰለን ይመስላል። የእግዚአብሔር ቃል እንደዚያ አይልም። ሰዎች ወደ እግዚአብሔር ሲጠጉ ምን ይሆናል? እየቆሸሹን መጡት። ሌላ አዲስ ቆሻሻ መጥቶ መሰላችሁ? ያ ቆሻሻችን ይወጣል። አጸዳን ያለው ለካ በጣም ቆሽሸናል። የእግዚአብሔር ብርሃን ውስጥ በገባን ቁጥር ቆሻሻችን ይወጣል። ያኔ ምን ላለን? እረ ጌታ የሆኔ ቆሻሻን እየጠበኝ፣ እረ አሁን የበለጠ በአንተ ላይ ልደግፍ፣ አሁን እኔማ እንዴት እንደዚህ እንላለን። ያልበራለት ሰው ምን ይላል? ብርቱ ነኝ ይላል። ብዙ ክርስቲያኖች ትቢት የሚያስቸግራቸው ስላልበራላቸው ነው። ገና እኮ እነሱ ጋር የእግዚአብሔር ብርሃን ጭል ጭል ነጅ ያለችው። ስለዚህ እኔ እኮ ብርቱ ነኝ፣ እስቲ ንስሐ ግባ። ስለምን እገባለሁ? እኔ ያደረግኩት ምንም ነገር የለም። እውነታቸውን ነው። አልበራላቸውም ወገኖቼ። እና እግዚአብሔር ይሄም ሰውዬ ሲበራለት ሁሉ ውስጥ እስኪደርስ አልበራለት ሲበራለት ወደ ልቡ ተመለሰ። እረ እኔ ለካ ብዙ ርቅ ያለው ተበላሽቻለሁ፣ ቆሽሻለሁ፣ ወደ አባቴ ቤት ልመለሰ። ልንመለስ የሚያደርገን ጌታ ሲገልጥልን ነው፣ የእግዚአብሔር ብርሃን ሲበራል። ባለፈው ጊዜ አካፍያቸዋለሁ ማቴዎስ 11 ላይ ምንድን ያለው ኢየሱስ ተአምራት ካደረገ በኋላ አዘነ። ወዮ ኮራዚ፣ ወዮ ቤተሳይዳ፣ እንደ ሲዶናና እንደ ጢሮስ ያን የእናንተን ታምር ሰርቼ ቢሆን ኖሮ ቢያዩ ኖሮ ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበራል። ብዙ ታምር ተደርገው እና እግዚአብሔር በሕይወታችን ተአምር የሚሰራው ለምንድን ነው? ንስሐ እንገባ ነው፣ ለሌላ አይደለም። ብዙ ጊዜ ሰዎች ተአምር ጌታ ሲሰራላቸው እግዚአብሔር በችግራቸው ሲደርስላቸው እነሱን ከፍ አድርጎ በቃ ኒዳቸው ለማሟላት ይመስላቸዋል። አይደለም። እግዚአብሔር በሕይወታችን መልካም ነገር የሚያደርገው ወደ እግዚአብሔር ተጠግተን የበለጠ ንስሐ እንገባ ነው። ትዝ ይላቸዋል ጴጥሮስ ጌታን ትቶ መተው እንኳን አትበሉት፣ ያው ንስሐ ገብቷል አልተውም፣ ግን አገልግሎት ትቶ አሳ ማጥመድ ሲያጠምድ ሌሊቱ ሁሉ ሲያጠምድ ምንም አላገኘም። ከዛ ኢየሱስ መጣ፣ እዚህ ላይ ጣለው አለው። እሺ ስላልክ ብዬ ጣለው። መዓት አሳ መጣ፣ ሀብት በሀብት ሆነ አይደል? ያኔ ኢየሱስ መሆኑን ሲያውቅ ምን ያለው? ሀብቱንም ትቶ መጥቶ ኢየሱስ ነህ እንዴ? በል ካጠገቤ ዞር በል። ለምን? እኔ ኃጢአተኛ ነኝ። እንዴ ኃጢአተኛ ነህ አላለውም ኢየሱስ። እንደውም ባረከው። እንደውም እኔ ቅዱስ ነኝ ማለት ነበር አለ ጌታ። እኔ እኮ የደከመስክ መስዬ ነበር። ለካ ንስሐዬንም ሰምተሃል። በቃ እየበረታው ነው ማለት ነው። ኦ እንደውም አብረና አገልግሎታችን እንደ ልቀጥል ማለት ይችል ነበር አለ። አላለም። ምንድን ያለ? እረ ኃጢአተኛ ነኝ። እግዚአብሔር በሕይወታችን ተአምር የሚያደርገው በደለኛነቻችን ኃጢአታችን እንድናውቅ አያችሁ። ከዛ ወደ ንስሐ እንገባለን። እሺ ከዛ በኋላ ይሄ ሰው የምን አደረገ? ቁጥር 18 እና 19 ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጄ ልባል አይገባኝም፣ ከመዋዕተኞቹ እንደ አንዱ አድርገኝ እለዋለሁ ይላል። አያችሁ ንስሐ ሲገባ ምን አለ? በሰማይና በፊትህ በደልሁ። ባለፈው ጊዜ ንስሐ ምን እንደሆነ ተነጋግረናል። ምንድን ነው ንስሐ? ዝም ብሎ ጸጸት አይደለም አይደል? ስላደረግነው ነገር መጸጸት አይደለም። በእንግሊዝኛ ሪግሬት ይሉታል። ሪሞርስ ደግሞ ይሉታል። ሪሞርስ ምንድን ነው? በሰው ላይ ስላደረግነው መጸጸት አይደለም። እግዚአብሔር መበደላችን ነው ሊሰማን የሚገባው። በእግዚአብሔር በደላችንን እግዚአብሔርን ብንጸጸት ነው ወደ ንስሐ የምመጣው እንጂ ሰዎች ለዚህ ነው በቤተ ክርስቲያን ውስጥ ብዙ ሰዎች መጥተው ስቅስቅ ብለው ያለቅሳል። ጌታን በድል ግን መልሶ ያንኑ ያደረጉታል። ስቅስቅ ለምን እንደ ታገላቸው። አንዳንድ ሰዎች ማልቀስ ስሜት ይመስላቸዋል። ንስሐ ንስሐ ስሜት አይደለም። ንስሐ ባለፈው ጊዜ ተነጋግ ብያቸዋል። ሜቶኒያ ነው በግሪኩ ምን መመለስ ነው። ለመመለስ ምንድን የውሳኔ ጉዳይ ነው፣ የስሜት ጉዳይ አይደለም። ለዚህ ነው ብዙ ሰዎች እና ወይ ሰዎችን ከጎዱ ሰዎችን ማድጋታቸው በጣም ስቅስቅ ብለው ያለቅሳሉ። ማዘናቸው መጥፎ ነው አይደለም፣ ግን ዋናው እሱ አይደለም። እግዚአብሔርን በድያለሁ ብለን በእግዚአብሔር ፊት ስንቀርብ ነው ንስሐ የምንገባው። እንትና እህቴን በድዬ ሊሆን ይችላል፣ ግን ከእህቴ በላይ እግዚአብሔርን በድያለሁ ብለን ስንቀርብ እውነተኛ ንስሐ። እህቴን በድያለሁ ብዬ እሷን ልክሳት ይችላሉ፣ ያ አይደለም። እግዚአብሔርን በድያለሁ ብሎ ዘኬዎስ በድያለሁ ምንድን ነው ብሎ በኋላ ሌሎችን ያደረግኩት መልሳለሁ አለው። እና እግዚአብሔርን መበደላችን ነው እንጂ ሪግሬት ማድረጋችን ሪሞርስ ማድረጋችን አይደለም። ገብታችኋል? እና ከዛ እዚህ ቦታ ምን እናያለ? አባቴ ጋር ሄጄ በሰማይና በምድር በድያለሁ። ከዛስ ምን አላለ? ሄጄ እንደ ልጆች ልባል አይገባኝም፣ እንደ ማያተኞች አድርገኝ እለዋለሁ። አያችሁ? እና እመለሳለሁ አለ። ስለዚህ ንስሐ ባለፈው ጊዜ ሶስት ደረጃ አለው አልኳችሁ። በሐሳብ ንስሐ አለ። ምን ማለት ነው? የኃጢአት ወቀሳ ነው። በሁለተኛ በቃል ንስሐ አለ። ምንድን ነው? የኃጢአት መናዘዝ ነው። ሶስተኛው ደረጃ ምንድን ነው? በተግባር ንስሐ አለ። ምንድን ነው? ከኃጢአት መመለስ ነው። ሶስቱንም የያዘ ነው እንጂ አንዱ ብቻ አይደለም። አንዳንድ ጊዜ በቃ እንደዚህ አደርጋለሁ ብቻ ብላለን። በሐሳባችን ሲወቅሰን እንወቀስና አይበቃም። ኮንቪክሽን፣ ኮንፌሽን፣ ኮሬክሽን ይባላል በእንግሊዝኛ አይደል? እና ዝም ብለን ስለተወቀስን ብቻ አይበቃም። ሁለተኛውን ማለት መናዘዝ፣ በእግዚአብሔር ፊት ይህንን በድያለሁ ብለን መግባት አለብን። ከዛስ ሶስተኛ ደግሞ መመለስ አለብን። አንድ የእግዚአብሔር ሰው ያለችውን ነግሬያቸዋለሁ አለ። በጣም ጌታን የምትወደት ልጅ ሰው ያንን ኃጢአቱን መስራት እስካላቆመ ድረስ እግዚአብሔር ይቅር አላለውም ማለት ነው አለች። በእውነት እግዚአብሔር ይቅር ካለን ያንን መልሰን አናደርግም። እውነተኛ ንስሐ ከሆነ ግን ብዙ ጊዜ ቤተ ክርስቲያን ውስጥ ሰዎች ንስሐ ይገባሉ እንደገና። ለምን? ምክንያቱም እውነተኛ ንስሐ ስለማይገቡ ነው አንደኛው። ከዛ ቁጥር 20 ላይ ምን ይላል? እርሱም ገና ሩቅ ሳለ አባቱ አየነውና አዘነለት፣ ሮጦም አንገቱን አቀፈውና ሳመው ይላል። አያላችሁ? ብዙ ሰዎች እኔ ከእግዚአብሔር ርቅ ያለሁ ብዙ በድያለሁ፣ ስለዚህ ህይወቴን አስተካክየን ወደ ጌታ እመጣው ይላሉ። መቼም አያስተካክሉም፣ መቼም አይመጡም። ወደ ጌታ እመጣለሁ የሰውዬ እንዴት ነው ያለው? እስቲ ከሩቅ ነው ጌታ መጀመሪያ ሲጠብቀው ነበር። ሁሌ ስለሚጠብቀው ነው ከሩቅ እኮ ያየው። እሱ አየው አላለም እኮ። ማን ያየው? ጌታ ነው ያየው። አያችሁ? ጌታ አይቶ ደግሞ ዝም አለው፣ ሮጦ ሄደ። እኛ ጌታው እባክህ ወደ አንተ መሄድ እንፈልጋለሁ ብለን ስንወስን እሱ ራሱ ይመጣል። አቅም ይሆነናል፣ የምንመለስበት ጸጋ ይሰጠናል። እንደዛ ባይሆን እኮ መመለስ አንችልም። ብዙ ርቀናል እኮ። ብዙ ጊዜ ብታዩት እስቲ በህይወታችሁ በጣም እግዚአብሔር እንዴት እግዚአብሔር ፊት ቀርባለሁ ስንል እንደዛ ብለን ከተው ነው መቼም አንቀር። ግን ጌታው እንግዲህ እመለሳለሁ፣ በድያለሁ፣ ግን አንተ መልሰኝ፣ አንተ ጸጋ በዛ ነው ስንል ከዚህ በፊት ያላየነው የተለየ ጸጋ ሲያነሳ እናያለን። ያኔ ስንጸልይ በተለየ መንገድ እንጸልያለን። ሌላ ሰው ቢያን እንዲህ እየበረታ የነበረ ክርስቲያን ነው ይለን ይሆናል፣ ግን አይደለም። ለመመለስ የተሰጠን ጸጋ ነው። የእግዚአብሔር ነገር ይቀጣጠልብናል ድንገት። እግዚአብሔር ሮጦ ነው የሚመጣው እኛ ጋር። ከዛስ ቁሽሽ ብሎ አላለ? ከአሳሞች ጋር የነበረ ሰው ነው ይሄ። ቁሽሻን አሳማን ታውቃላችሁ? እንደ አሳማ የቆሸሸ ነገር የለም አይደል? ቁሽሻ ያለ የእነሱ ንግባ። ግን ምንድን ነው ያለው? ልክ አይቶት እንደ ቆሸሸ አቀፈውና ሳሞን ያለው። እኔ ብሆን ምንድን ነው የምልህ? ሂድ ሻወር ታጥበህ ልብስን ለውጠናና አቅፈሃለሁ ነበር የምልህ አይደል? እንዲህ እንደ ቆሸሽ ግማ እንዴ ታቆሸሸኛለህ? ግን እኔ እወድሃለሁ፣ መውደዱን እወድሃለሁ፣ ግን ለምን እቆሸሻለሁ? ግድ የለም አይደል? ጌታ ግን እንደዛ አያደርግም። እንደ ቆሸሸ
እንደዛው የገማ ምን አለ? አቀፎ ፍቅሩ እንደዛ ነው። ወገኖቼ እንደ እስከነ ኃጢአታችን እስከነ ቆሸሽ ነው እንምጣ። እግዚአብሔር ያቅፈንና ይስመናል ያጥበናል። መታጠብ በእግዚአብሔር ነው። ግን ብዙ ጊዜ አንዱ ወደ ጌታ እንዳንመለስ የሚያደርገው እንደዚህ ሆኛን ያልጸልይም። ድሮ እኮ ጥሩ ጸላይ ነበርኩኝ፣ ግን በእግዚአብሔር ፊት እንደኛ እንደዚህ ሆኛ እንዴት ቤተክርስቲያን ሄዳለሁ? እንደዚህ ሆኜ እንዴት ዘምራለሁ? እንዴት ወርሺፕ አደርጋለሁ? በቃ ወርሺፕ ሲያደርጉ እኔ ዝም ብዬ ልንበር ከግድ የለም ንስሐ ባደርግ ነው ይሻለኝ። ጥሩ ንስሐ መጥፎ ሆኖ አይደለም። ከዛ አልቅሰን እንሄዳለን፣ እንደገና ኔክስት ዊክም እንደዛ። ከዛ መልሰን ግን ያንኑ እናደርጋለን። ምክንያቱስ ጌታ እንደዛ አለ። ጌታ ልክ ስንመለስ እኔ ከእንግዲህ ጌታ የሚፈልገው አንድ ነገር ብቻ ነው፣ በቃኝ፣ እኔ ከአንተ ጋር መሆን እፈልጋለሁ፣ በቃ ደስት፣ ምንም ዋጋ ቢያስከፍልኝ ይቅርብኝ፣ ሁሉ ነገር አንተን እፈልጋለሁ። ግን እኔ በደለኛ ነኝ፣ አሁንም ሳይሆን ወደፊትም ልበድል እችላለሁ። እንዴ አባትዬ እኮ ኦኬ፣ መጣ ያደረግከውን እንዳትረሳ፣ ተጸጽተሃል? አሁንስ ቃል ትገባልኛለህ ወደፊት እንደዚህ እንዳታረግ? አሎ ወደፊት ስንትን ምንድን ነው አንድ ነገር ምን ሆነ አለበት ማለት አለበት አይደል? አላለውም። እንዴ ሀብቱን እኮ ወስደሃል፣ አሁን እኮ ብዙ እንደገና ሌላ ሀብት ልትወስድ ነው አይደል? ግን እንደገና እንዳታበክን አላለም። ጌታ አይልም እንደዚህ አይነት ጥያቄ። ምንድን ነው የሚፈልገው? ቤቴን መምጣቱ ወደ ጌታ መምጣታችን በቂ ነው እንዳለን፣ ያኔ እግዚአብሔር ይቀበለናል እና ያን እናያለን። እስቲ ቁጥር 22 እና 24 22 እስከ 24 ደግሞ እንየው። አባቱ ግን ባሪያዎችን አለ፣ ከፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጡለትና እረዱት፣ እንብላም ደስም ይበለን፣ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስም ይላቸው ጀመር ይላል። እዚህ ቦታ ምንድን ነው የምናየው? ጠፍቶ እንደዛ ሆኖ ሲመጣ ይታጠብ ግድ የለም። ያ ብቻ አይደለም፣ የተሻለ ልብስ አልብሱለት፣ ቀለበት አርጉለት፣ ቃል ኪዳን እኔን ለአዲስ ጫማም ያድርግ ይመርበታል። ከሁሉ የተሻለ ምን አለ? ከሁሉ የተሻለ ለአብ ታላቅ የሆነ መሆን ያለበት አይደል? እኛ ብንሆን ይህ ታማኝ እስከ ዛሬ ከኔ ያልተለየ የተሻለ ከሱ ወይም ሁለተኛውን አልብሱት አይደለም ማለት ያለበት? ኖ ከሱ የተሻለውን ለሱ ስጡት። እግዚአብሔር ፌር አይደለም እንል ይሆናል። እግዚአብሔር እንደዚህ ነው የሚያደርገው በእግዚአብሔር ቤት ውስጥ። ለዚህም ይሆናል ታላቅ ኢዮኮ የቀን ነው። ብዙ ጊዜ በእግዚአብሔር ቤት ስንመጣ ሰዎች በእግዚአብሔር ቤት ወጥተው ደክመው እንደገና ሲመለሱ ምን እንፈልጋለን? ዋጋ ከፍለው ነው እንጂ እኛ ስንት በእግዚአብሔር ቤት ሙጭጭ ብለን ኖረን ዝም ብሎ ጌታ እንዴት ይቀበላቸዋል? አይሆንም። ከዛ እግዚአብሔር ተቀብሏቸው ሲቀጣጠሉ በእኛ ውስጥ የሌለ ጸጋ እነሱ ላይ ስናይ እንቀናለን። ምን ማለት ነው? ከዛ እግዚአብሔርን መናገር ስለማንችም እንቆጣቸዋለን። እንዴ ረጋ በል እንዴ አረፈ እንላለን። ደግሞ ዝም ብሎ ትናንት መጥቶ ያን ሁሉ አድርጎ ሀሌሉያ ብሎ ይላል፣ ይጮኋል። አርፈ እንደ እኛ እንኳን አላለም። ስንት ዓመት ኖረ ብዙ ነገር ነው ምን ነው የእውነት ነው ምላችሁ። ምንድ ነው እግዚአብሔር የተለየ ጸጋ ስለሰጣቸው እኮ ነው። ምን ያርጉት? ምሕረቱን አይተውት አላስቀምጥላቸውና ሀሌሉያ ይላሉ፣ ያገለግላሉ። አርጉ ምትሏቸው በቃ ይሆናሉ። ከዛ ሰው ሁሉ ይወዳቸዋል። ደግሞ ለምን መሰል? ትህትናቸው ነው። እግዚአብሔር የተሻለውን ነው የሚሰጠን። ለምን? በጣም ደካማ የሆነው ብልት ምን ይላል? የበለጠ ክብር ይሰጠዋል የሚለው እግዚአብሔር ቃል። ከብልቶቻችን ደካማ የሆነው የምናፍርባቸው ከሆነ ምንድን የበለጠ ይሰጠዋል። የምንኮራባቸው ያማረበት አይደር አይሰጠው። ምን እኮ ያለ አገርማችሁ። እና እንደዛ ሲያደርጉ እናያለን። ሌላው ደግሞ ቅድም አይታቸዋል ምንድን ያለው ከ99 ጻድቃን ይበልጥ በአንድ ኃጢአተኛ መመለስ ታላቅ ደስታ ይሆናል ይላል። እያችሁ ጻድቃን ምን ማለት ነው? ይህም ልክ አይነ ጻድቃን እያሉ ያልጠፉ እያሉ ግን የበለጠ ደስታ የሚሆነው በዛ ነው። ምንድ የሚለው ጻድቃን ብቻ አይደለም፣ ንስሐ ከማያስፈልጋቸው ጻድቃን ነው የሚለው። ምን ማለቱ እንደ ታውቃላችሁ? ጻድቃንን ስንል ንስሐ የማያስፈልገን መሆን እንኖራለን። ስለዚህ እነዛ 99ና አንዱ የሚለያዩት ምን እንደ ታውቃላችሁ? 99ኙ ጻድቃንን ስለሚሉ እንደ ፈሪሳውያን ስለሆኑ ንስሐን የማያስፈልጋቸው፣ አንዱ ግን ያስፈልገኛል ስለሚል እሱ ነው ችግራችን። ጌታ ጻድቃኖቹ ግን ንስሐ ያስፈልገናል ቢሉ ለነሱም እንደዛ ይሆንላቸዋል። በለነሱም ደስታ ይሆናል። ያ ብቻ አይደለም፣ በመላእክ ፊት በዛ ምክንያት ትልቅ ደስታ ይኖራል። ወገኖቼ ሰዎች ሲመለሱኛ ዌልካም ላንላቸው እንችላለን፣ ላናክፋቸው እንችላለን። ወይድን ብሎ ካንገት በላይ ሆነ እንኳን ደና መጣን እንል ይሆነ። በሰማይ ግን ታላቅ ደስታ ይሆናል። እነሱ ብቻ እኛም በእግዚአብሔር ቤት ስንኖር ንስሐ በገባን ቁጥር ታላቅ ደስታ በሰማይ ይሆናል። በምድር ላይ ሆን ይችላል፣ ብዙ ጊዜ አይሆንም። ብዙ ክርስቲያኖችም አገልጋዮችም ንስሐ ገብተው ያስተካክል እንጂ ምንም እንትን አይላቸዋል። በሰማይ ግን ትልቅ ደስታ ይሆናል። አያችሁ? እና ንስሐ ሳንገባ ስንኖር ግን ምንም ደስታ አይኖርም። እሺ፣ ቁጥር 31 ላይስ ምን ይላል? 30 እና 31 ነገር ግን የታላቅ ይሆ ነው እንደዚህ ሚለው፣ ነገር ግን ገዘብን ከጋለሞቶች ጋር በልቶ ይሄ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጅ ሆይ አንተ ሁሉ ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው ይለዋል። እዚህ ቦታ እንግዲህ የምናየው እንደሆነ ታውቃላችሁ፣ ታናሹና ታላቁ ታላቅ ይሆ ይሄን እንግዲህ ባጣ ይሄ በተለይ አንተ ሁሉ ጊዜ ከኔ ለኔም ያለ ሁሉ ያንተ ነው የሚለው ትልቁ ሜሴጅ ይሄ ነው። እንግዲህ ክርስትና ህይወት ማለት ይሄ ነው። ምንድን ነው? የጌታ ሁሉ የንተ ነው፣ የኛ ነው። ስለዚህ በሱ ውስጥ መኖር ነው። በሱ ስላለ ሁሉ ያንተ ነው ይለዋል። ስለዚህ የጽድቅ ኑሮ የሚኖረው ምንድን ነው? በኢየሱስ ውስጥ ስንኖር ብቻ። ከዛ ወስደን እንደ ታናሹ ልጅ በመውሰድ አይሆንም። ታላቁ ልጅስ በጸጋ እንደመኖር ምን ያደረገው? በትጋት መኖር ጀመረ አይደል? በጥረት በትግል ግናቱ ይሴና ላመቱ ስገዛለ እንደ ባሪያ ለአንተ ስታዘዝል እሱ በታዘዘ ምጥን በእግዚአብሔር ፊት ፌቨር የሚያገኝ መስሎታል። ያ ክርስትና አይደል? በጸጋ የሚኖር በጸጋ ነው የመጣ ነው አይደል? በጸጋ ነው ምኖር ሁል ጊዜ ለመዳን። ብዙ ጊዜ ክርስቲያኖች ሰምታ ለመዳን በጸጋ ነው ለመቀደስ ግን በጥረት ነው ይላሉ። ጥረት አይሉትም ግን በትጋት ነው ይላሉ። በጸጋ ነው ያሉ ሰዎች እንደፈለጉ ሊኖሩ ነው ይላሉ። አይኖርም፣ በጸጋ አይኖርም። እንደዛ ባይዘ ወይ ጸጋ ምን ያደርጋል? እንደውም ወደ እግዚአብሔር ነው የሚያስጠጋ። እያችሁ፣ በጸጋ የሚኖር ህይወት ነው። ስለዚህ በትግልና በጥረት ነው። ስለዚህ ሁለቱም የሳቱት እዚህ ጋር ነው። እሺ፣ እንግዲህ አሁን ኦልሞስት ያለፈውን እንደ ኦልሞስት እንደ ሪቪዥን ባሉት ነካክተን ያየ ነው። አሁን እንግዲህ እስቲ ወደ ጠለቀው መንፈሳዊ ትርጉም እኒና ለእኛ ደግሞ ለህይወታችን አፕላይ የሚያደርገውን ነገር ደግሞ እኒ ከዚህ ጋር እንግዲህ ሮሜ ስምንትን እኒ እስቲ ሮሜ ስምንት ምዕራፍ ሁለት ምን ይላል? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና። ያችሁ ምን ይላል? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና። አርነት የሚወጣው ባሪያ ነው አይደል? ነጻነት ማለት ነው። ነጻ የሚወጣው ምንድን ነው? ባሪያ ሆነ የተገዛ ነው። በምን ተገዝቶ ነበር ይላል? ከኃጢአት በኃጢአት ህግና በሞት ህግ። ሞት ህግ የሚለው ምን ማለት እንደሆነ መሰላችሁ? ክፍሉን በደስታት ነው ህግን ነው የእግዚአብሔርን ህግ ነው የሞት ህግ የሚለው ምክንያቱም ምዕራፍ 7 ምስል ምን ይላል? እኔ ለእግዚአብሔር ህግ ሞቻለሁ ነው የሚለው። ስለዚህ የእግዚአብሔር ህግ መፈጸም ስለማልችል የሞት ህግ ይለዋል። የህግ ህግ እንዳይለው ነው። ስለዚህ ለህግ ባሪያ ሆኜ ነበር፣ ለኃጢአት ባሪያ ሆኜ ነበር፣ ከዛ ነጻ ወጥቻለሁ ይላል። ታናሹ ልጅ የምን ምሳሌ እንደው ታውቃላችሁ? ለኃጢአት ባሪያ ይሆናል። ለምንድን ነው የሆነው? ገንዘቡን ወሰደ ከጋለሞቶች ጋር እያደረገ ከብዙ ነገር እያደረገ አጠፋው። ኃጢአት በኃጢአት እና ማቆም ስላልቸረ መጨረሻ ድረስ ሄደ። ህግ የሚያደረገው ምንድን ነው? ደጋግሞ የሚሆን ነገር ነው አለ። ኃጢአት አንዴ ብናደረግ ኃጢአት ነው። ደጋግመን ያን ነው ኃጢአት ስናደረግ ምንድን ነው? ህግ ይሆናል አለ። ሀቢት ይሆንና ህግ ይሆናል። ፕሪንስፕል ይሆን ለማለት ነው እንጂ እንደዚህ የመንግስት ህግ ማለት አይደለም። ወይ ናቹራል ሎ እንደማለት ነው። ናቹራል እና ምንድን ነው እንደ ህግ ሆኖበት የነበረው ምናልባት ብዙ ገንዘብ ይሆናል ሲያጠፋው አሁን አላጠፋም ብሎ ሲያስቀም ሲያጠፋው ኃጢአት ሲያደርግ ባዶ ያ ይሰራበት ነበር። ስለዚህ ለኃጢአት ባሪያ ሆኖ ነበር።
ትልቁስ ልጅ ምንድን ነው ባሪያ ሆኖ ለህግ ነው ለእግዚአብሔር ህግ ትዛዝን ስፈጽም እንደ ባሪያ ነበርኩ አለ ራሱ እኮ ነው ያለው ባሪያ ሆኜ ኖርኩት እንጂ ልጅ ሆኜ አልኖርኩም አለ አያችሁ ሮሜን በደም ስታጠኑት ከዚህ በፊት የተማራችሁ ታውቃላችሁ ሮሜስ ምዕራፍ 6 ከኃጢአት ባርነት እንዴት እንደምንወጣ ነው የሚያሳየው ምዕራፍ 7 ከህግ ባርነት እንዴት እንደሚወጣ ነው የሚያሳየው እና እስቲ ከዚህ ጋር ምዕራፍ 5ን ቁጥር 10 እንየው ሮሜ ምዕራፍ 5 ቁጥር 10 ላይ ምን ይላል ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይልና ቁጥር 1 ላይ ምን ይላል እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ሰላምን ምን አመጣው ጠብ ስላለ ነው አለ ጠቡ ምንድነው ይላል ከእግዚአብሔር ጋር ጠላቶች ሆነን እንኖር ነበር ስለዚህ አሁን ሰላም አገኘን ጠላቶች የነበር ነው ምንድነው ሳንድን በፊት አይደል በኢየሱስ ክርስቶስ ደም ሰላም አገኘን ይላል ከዛ ምን ይላል እንደገና ምዕራፍ 7 ቁጥር 18 እስከ 24 ይከፍላ በርከት ያለውን ላንብብላችሁ ከቁጥር 18 ጀምሮ ምዕራፍ 7 በኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም የማልወደውን ክፉን ነገር አደርጋለሁ ዳሩ ግን የሚወደውን በጎውን ነገር አላደርግም የማልወደውን የማደርግ ከሆንኩ እኔ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ አያለሁ እኔ የመዝንኛ ጎስቋላ ሰው ነኝ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ይላል አሁን ሌላ ውጊያ እንዳለ ታያላችኋል በብልቶች የሚዋጋ ምን አለ ያጣት ህግ አለ ይላል ለዛ መልስ ደግሞ ወረድ ብሎ ቁጥር 6 ላይ ምራፍ 8 ቁጥር 6 ላይ ምን ይላል ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይላል አያችሁ በፊት ከእግዚአብሔር ጋር ጥለኞች ሆነን እንው ውጊያ ነበር በኢየሱስ ደም ታጥበን መጣን ሰላም አገኘን ከዛ ምን ሆነ ሁለተኛ ጠብት መጣ ይላል ሌላ ጦርነት መጣ እንዴ ሰላም ሆኜ ጌታ ላግኝቼ ስንል ሌላ በብልቶች የሚዋጋ ነገር መጣ ይላል ይሄ በክርስትና ብዙ ሰዎች ውስጥ የሚታየ ጌታን ተቀበለን ህይወታችን ተለውጦ አዲስ ህይወት አግኝተን የድሮን ነገር አተተን በኋላም በጌታ ቤት እየኖርን ስንመጣ በቃ ያሁንስ ጌታ ያበረታይ ነው ለደስ ብለን ስንመጣ ምን ይላል ኃጢአት መስራት እንጀምራለን እንዴ ይላል አይ ተሳስቼ ንስሐ ገባን ጌታው ይቅርበል አሁንም ያንን ኃጢአት እናደርግ እንዴ ይላል ምን መጣላል አሁንም ያንን ሐዋርያ ጳውሎስ ኮይነን ብሎ እምወደው የእግዚአብሔር ነገር ነው ማደርገው ኃጢአት ነው what's going on እንዴ ጌታው የተሳስቼ በቃ ሁለተኛ አላደርግም በቃ አሁን በቃ ብለን እንወስናል ከዛ ትንሽ ሄደን እዛው ላይ እንደገና እንወድቃለን እንዴ ምንድን ነው ላለ እንደገና አሁንስ ጌታው በቃ አሁን ብቻ ደግሞ የሚገርማችሁ ሁሉ ብዙ ኃጢአት ነች። አንድ የተወሰነች ኃጢአት ነች። ብዙ ጊዜ የምታስቸግረን ቶሎ የሚከበን ኃጢአት ዕብራውያን እንደሚል የሆነ እንተውና መጀመሪያ ድሮ ሁሌም አንዴ ካረግን አሁን እንቆይና ሳምንት ይቆያል። አሁን በቃ ስን ምናልባት ሁለት ሳምንት ወር ቆይተን እዛው ላይ እንወድቃለን። እንዲህ ጌታው ብለን ስክስክ ብለን ሰንተን ምን እየሆነ ነው? የኃጢአት ህግ ከዛ ምን አለ አንድ ችግር አለብኝ ማለት ነው እንዴ እንላለን እውነተኞች ከሆነ አለዛ ወይ ምን ላለ አይ እንግዲህ ሌላውም ክርስቲያን እንደዚህ ሆናልና ዝም ብዬ ልኖር ብለን ግብዝ እንሆናለን እንደዛ ከሆነ መቼ ማንለወጥ ምንም አይ ከዛ በእግዚአብሔር ቤት ኖረን አዲስ ክርስቲያን መጥቶ እንደዚህ አይነት ችግር አለበት እንዴ በደም ስርማ ጸልይ ነው ጸልይ እንዴ እኛ እኮ የበረታን ነው እዚህ እሱ እኮ በውስጡ ያውቃል ስንት ነገር በውስጡ ያለ ይካሄዳ ግብዞች ከሆነ እንደዚህ ሌሎችም አንረዳ ግን እውነተኞች ከሆነ ጌታው አንድ ችግር እንደሐዋርያ ጳውሎስ ችግር አለብኝ እንደውም ስታነቡት ከአስር ትዛዛት መመኘት የሚለው በተለይ ያኩ ህግ ባይኖር እኔ ህግ ላይ ኃጢአት ላይ ባልወደኩኝ ለምንድን ነው ብሎ ሲቸገር ታያላችሁ። ስለዚህ ጌታን ካገኘን በኋላ ሌላ ጠብ በውስጣችን፣ ድሮ በውጭ ከእግዚአብሔር ጋር ነበር፣ አሁን በውስጣችን ሌላ ጦርነት ይነሳል። ለዛ ሰላም ነው የሚናገረው፣ መልሱን የሚናገረው ይዛ ስለ ስጋ ማሰብና ስለ መንፈስ ማሰብ፣ በእግዚአብሔር ፈቃድ መኖር እሱ ራሱ ትልቅ ቶፒክ ምን ማለት ነው ብዙ ጊዜ የሚመስላቸው ሰዎች እግዚአብሔር ቃል አንብቦ ማለት ያ ማለት አይደለም። እና ስለ መንፈስ ማሰብ ደግሞ ዝም ብሎ እግዚአብሔር ማሰብ ወይ መንፈሳዊ ነገር ማሰብ ይመስል ያም አይደለም። በደንብ ታሩት። እና ምን ይላል ግን ለዛ ሰላም የድሮ ጦርነት ከውጭ ነው ያሁኑስ የውስጥ ነው። አንድ ሀገር ከውጭ ጠላት ጋር ሲዋጋ የውጭ ጦር እንላለን። እርስ በርስ ሲዋጋ ሲቪል ዎር ይባላል። ሲቪል ዎር ተረሳ በዚህ ሰውዬ ውስጥ አያችሁ እንደዛ ነው ያለው። እና ሞር ቦት ሰንመጠን እዛ ውስጥ እንወድቃለን። ይሄ ነው እንግዲህ የታናሹ ልጅ ችግር ይሄ ነበር። በዚህ ነገር ላይ መሆኑ ነው። መፍትሄው ምንድን ነው እንበል እስቲ ሮሜ 6 ምዕራፍ 6 ምን ይላል መፍትሄው? ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና አያችሁ ለኃጢአት ማንገዛው ይላል። ከእንግዲህ ወዲያ ለኃጢአት እንዳንገዛ ይላል። የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። ብዙ ጊዜ የሰው መንገድና የእግዚአብሔር መንገድ እዚህ ላይ ይለያል። ሰው ምንድነው ኃጢአትን ሰፕሬስ በማድረግ በመጨቆን ነው ድል ለማድረግ ይሞክረው። እና ያንን ለማግኘት ጌታ ኃይል ስጠኝ፣ ጉልበት ስጠኝ፣ በኃጢአትን ድል ለማድረግ ኃይልን አብዛልኝ ብሎ በመጨቆን ሰፕሬስ በማድረግ ነው። የእግዚአብሔር መንገድ እዛ አይደል? እግዚአብሔር መንገድ እኛም በማድከም ጌታ ጉልበት ስጠኝ ስንለው እሱ ያደክመናል። በማድከም ነው ኃይል ስጠኝ እኔ እኮ አቃተኝ የባሰ ያደክመናል። አያችሁ ኦፖዚት ነው እኮ እኛ የምንፈልገው እንዲህ ጉልበት ስጠኝ ኖ ደክመ በኋላ ጊቭ አፕ እናደርጋለን። ጌታ በቃ እኔ ፈጽሞ ምንም እንኳን ብዙ ነገር ትንሿንም ነገር ማድረግ አልችልም በቃ እኔ በኃጢአት ሙሉ በሙሉ ኃጢአት በኃጢአት የተሞላ ሰው ነኝ ይላል። ያን ጊዜ ምን እንላለን? በቃ በአንተ ላይ ስንደገፍ ያኔ ምን ይላል ጌታ? አሮጌ ሰው ፈጽሞ ባስተካክለው ሊሻሻል አይችልም፣ ስለዚህ በመስቀል ላይ መወገድ አለበት ብሎ እንደሰቀለው እንረዳል። አሃ ለካሮጌ ሰው ተሰቅሏልናል። እሱ መወገድ ነው ያለበት እንጂ አሮጌ ሰዋችሁን ብታስተካክሉ፣ ብታሳምሩት፣ ብታጥቡት አይሆንም። በደሙ ትታጠብ ንሳ መልሶ እዛው ጭቃ፣ እዛው ታጠብ እዛው ጭቃ። ኖ ጌታ ይሄ ከዛ ውጪ አሮጌ ሰው ማድረግ አይችልም፣ መወገድ ነው ያለበት ነው ያለው። አያችሁ ስለዚህ አያችሁ ወደ ጌታ ስንመጣ ኢየሱስን እንዴት አየ ነው? በመስቀል ላይ ኃጢአታችን ተሸክሞ ስላየ ነው። ይሄ ስለታየ ነው አይደል የመጣ ነው? ከኃጢአት እስራት ለመውጣት ደግሞ ምንድን ነው የሚያስፈልገው? ያ ኃጢአታችንን ተሸክሞ የነበረው ኢየሱስ በመስቀል ላይ እኛን እሱን ብቻ ኃጢአትን መሸከም ብቻ ሳይሆን እኛንም ተሸክሞ እናየዋለን። ኃጢአተኛው መሰቀል አለበት። ኃጢአታችን ብቻ ሳይሆን እኛም መሰቀል አለብን። ያንን ማየት አለብን። ካለዛ ልንፈታ አንችልም። ግን ምን ይላል? እናውቃለን ይላል። እንዴት ነው የምናውቀው? መጽሐፍ ቅዱስን አይንትተን እንደዚህ ብሎ ስለተጻፈ በመረዳት በአእምሮ በመረዳት ነው የምናውቀው? ወይ ኃጢአት ሲገፈፍ ይታወቀናል ስላነበብን ነው? ወይ ሮሜ 6 ስላለ ነው የምናውቀው? ወይ ፓስተሩ ተሰቅለሃል ስላለ ነው የምናውቀው? አያችሁ ብዙ ጊዜ ሰዎች የሚሰጡት እዚህ ጋር ተሰቅያለሁ ይሉና ግን አልተሰቀሉም። ይሰማል? ቅርታ ተሰቅያለሁ ብለው አልተሰቀሉም። ለምን እንደሆነ ታውቃላችሁ? የሚያውቁት ስላነበቡት ስለሚያውቁ የሚቀየሩ እንደተሰቀሉ የሚገባቸው መሰለኝ። በመገለጥ ነው የሚሆነው። የእግዚአብሔር መንፈስ ሊገልጥልን ያስፈልጋል። አያችሁ በመገለጥ ሲመጣ ህውቀት እንደተሰቀለ እናውቃለን። ከዛ በኋላ ህይወታችን እንለወጣል። ለኃጢአት መገዛት አንችልም። ብዙ ጊዜ የሚመስለን ስላነበብን ብዛት እንደዚህ ብሎ ተጽፏል ስላለን ወይ ሰዎች ስለነገሩን አይደለም። በመገለጥ ሲመጣ እንዴት እንሆናለን? በልባችን ነው የምናውቀው፣ በአእምሯችን አይደል። በመንፈሳችን እናየዋለን። አያችሁ ስለዚህ ምንድን ማለት ያለብን? እባክህ እግዚአብሔር ግለጥልኝ፣ አይኔን አብራልኝ፣ ይሄ ቃል ይገለጥልኝ ዘንድ ለኃጢአት አሮጌ ሰው እንደተሰቀለ ግለጥልኝ ስንለው በመንፈሳችን ውስጥ ነው የሚታየን። ሰው አስረዳ ብሉ ማስረዳት ላንችልን እንችላለን፣ አእምሯችን ስላልገባው። ግን
ይታየናል። ይሄ የተጻፈው ቃል የእግዚአብሔር ቃል ነው አይደል? እንዴት ሆኖ ወደኛ ይመጣል? ከእግዚአብሔር የተላከ ሕያው ቃል ሆኖ ይመጣል። ያ የተለየ ነው። ብዙ ጊዜ እኛ ዝም ብለን ሌላ መጽሐፍ እንደምናነብ ነው የምናነበው መጽሐፍ ቅዱስ። ጥሩ ግን ጌታው ግለጥልኝ ብለን እናመን እንጸልይ። ያ የተጻፈው ቃል ዝም ብለን ከመጣ አምሮ ብቻ ነው የሚሆነው። እሱ ደግሞ አይለውጥ። ግን ሕያው ቃል living ሆኖ ወደኛ ከእግዚአብሔር ተልኮ ይመጣል። ያ ያበራልናል። ያኔ ነው ህይወታችን የሚቀየረው። አንድ የእግዚአብሔር ሰው ነበር ይገርማቸዋል። በፋሪስት ውስጥ ሚሽነሪ ሆኖ ለብዙ አመት ያገለገለ ነው የታወቀ የእግዚአብሔር ሰው በ1860 አካባቢ። እና ለህቱ ይጽፍላት ነበር። ዩሮፒያን ነው ይጽፍላታል። እና ያሳለፈውን ነገር ብዙ እግዚአብሔር ያገለገለ አገልጋይ ነው። እና ሲጽፍላት የጻፈላትን ላንብብላችሁ ለትምህርት እንዲሆንላችሁ። ምን አለ? ከኃጢአት ባርነት ወጥቼ በክርስቶስ ውስጥ መኖር አልቻልኩም። ብዙ በጣርኩ መጠን የበለጠ ፌል እያደረኩ መጣ። አንድ ቀን ግን ብርሃን ሲወርድልኝ በመገለጥ በክርስቶስ ውስጥ ሆኜ ለኃጢአት እንደሞትኩ ለእግዚአብሔር በትንሣኤ ሕያው እንደምኖር ታየኛል። ብዙ በጣርኩ መጠን ፌል አደረግ ነበራል። ይህ ኮሚሽነሪ ሆኖ ብዙዎችን ወደ ጌታ መጣ። ግን አንድ ቀን ብርሃን ወረደልኝና አለ። ከዛ እንዴት እንደገለጸው ይገርማቸዋል። በመጽሐፍ ቅዱስ ውስጥ ለረጅም ዘመናት ይህንን እውነት አይቼው ነበር። አሁን ግን እውን ሆኖ ሪል ሆኖ ታየኛል። ለብዙ ዓመት አንብቤው ነበር አለ። አውቀዋለሁ፣ ግን እውን ሆኖ ሪል ሆኖ ወደ እኔ መጣ አለ። ከዛ ምን አለ? ሁሌ እውነት የነበረው ነገር አለ፣ አሁን በድንገት በአዲስ መንገድ እውነት ሆኖ መጣ። አገርማችሁ መንፈሳዊ ነገር ስለሆነ እኮ መግለጽ ስላቃተው ነው። በዚህ መንገድ እውነት ነው አለ፣ ሁሌ አውቀዋለሁ አለ፣ አሁን ግን በአዲስ መንገድ እውነት ሆኖ መጣ በእኔ ህይወት አለ። ሲጽፍላት አዲስ የሆነ ነገር፣ እንግዳ የሆነ ነገር፣ ድንቅ የሆነ ነገር የለም አለ። ነገር ግን አለ ሁሉ አዲስ ሆኖ አለ። አገርማችሁ ምንም አዲስ ነገር የለም ይልና እንደገና ደግሞ ሁሉ አዲስ ሆኗል። ለመሰላችሁ አዲስ ሆኗል። ያነበበው መጽሐፍ ነው፣ ቃሉን የሚያውቀው ነው፣ ስንት የተማረው ነው፣ ይህን ሰብኮበት ይሆናል። አሁን ግን አዲስ ሆኖ መጣ። የእግዚአብሔር ቃል ሕያው ሆኖ ሲመጣ እንደ አዲስ ይሆናል። የምታውቁት ነገር ያውቀው ነበር፣ ግን ለምንድን ነው ስትሉ አዲስ ሆኖ መጣ። ከክርስቶስ ጋር እንደ ሞት እንደ ተቀበርኩ ትንሣኤ እንዳገኘሁኝ አሁን ገና ታየኛል። ግን ከዚያ ፊት ብዙ ጊዜ ይጥር ይጥር ነበር። አያችሁ? እና እግዚአብሔር ሁሌ እኛን ከኃጢአት እስራት እንዲፈታን ምን ማድረግ አለበት? እኛም መሰቀል አለበት። አሮጌ ሰዋችን ስቀለኛ አትበሉ፣ ተሰቅለናል። ብዙ ጊዜ ስቀለኝ ጌታው ስጋ ያስቸገረ ኖ ተሰቅላችኋል የሚለው ልክ አሁን አንድ ሰው አንድ ክፍል ውስጥ ሆኖ ባክ ጌታዊ እዚህ ክፍል ውስጥ አስገባኝ ቢል ምንድን ነው? ገብተሃል ልካ ይላል። አስገባኝ አልገባሁ። እንደዚህ ነው እኮ የእኛ ጸሎት ብዙ ጊዜ ስቀለኝ፣ ተሰቅላችኋል። የጎደለ ምንድን ነው? ራእይ ነው። በመገለጥ አልመጣም ቃል። ያ ቢመጣ ጸሎታችን ያንስና ልመናችን ያንስና ምስጋናችን ይበዛል። ብዙ ጊዜ እኛ አልተሰቀልኩም አልሞትኩም ጩኸታችን ይሄ ነው። ግን ሲገለጥልን ለየት ይላል። ስለዚህ እግዚአብሔር ደግሞ ኃጢአታችን ማጠብ ብቻ ሳይሆን ኃጢአት የሚያመርተውን ሰውየውንም መግደል አለበት አይደል? ለምሳሌ አሁን ዲፌክቲቭ የሆነ ነገር አንድ ፋብሪካ ለምሳሌ ኢንዱስትሪ በሽታ የሚያመጣ አሁን ባለፈው ጊዜ ችክኑ ምኑም ታይፎይድ እንደዚህ ያመጣ ነበር አይደል? እንደዚህ ሲያመጣ ችክኑ ከየግሮሰሪው ምኑ አውጡ ይባላል። እንደዛ ብሎ ጸጥ ይላል። መንግስት ሄዶ ያንን ኢንዱስትሪ ይዘጋዋል አይደል? ፋብሪካውን ይዘጋዋል። አለዛ አሁንም ሊያመርቱ ነው ያንን። እንደዚህ ነው እኮ እኛ ብዙ መንፈሳዊታችን ስናጥብ ስናጥብ፣ እኛ ግን አለን ፋብሪካው አለን። እኛ እኮ ይታጠባል፣ ከዛ እናመርታለን። ኃጢአት እንታጠባል፣ እናመርታለን። እንደዛ ነው እኮ። ከዛ ምን አለ ጌታ? ይሄ አይደለም መሰቀል አለበት ነው። አያችሁ? ሲሰቀል ግን አሮጌ ሰዋችን ማምረት እናቆማለን። ከዛስ ሁለተኛው ስቴፕ በዚህ መንገድ ስንሄድ ነው። ምዕራፍ እዚሁ ሮሜ 6:11 ላይ ምን ይላል? እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ በጌታችን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። አንዱ በመገለጥ ከመጣ በኋላ ሁለተኛ ስቴፕን አድርጉ። የመጀመሪያ እናውቃለን ነው ያለው። ሁለተኛ ግን ትዛዝን ቁጠሩ ይላል እንደሞታችሁ አንድ አገልጋይ ምን እንዳረገ እንደሆነ ሳነብ ገርማቸዋል የቆየ አገልጋይ ነው ጥሩ እግዚአብሔርን አገልግሎ የኖረ ነው እና ምን አለ አገልጋይ ኮንኩ በኋላ በቃ ኃጢአት በኃጢአት ይቸገራሉ ጌታን አግኝቶ ወዲያው ነው ብዙ አልቆየም አገልጋይ ሆነ ጥሩ አገልግሎ ያለፈ ወንድም ነው እና ምን አለ ሳነብ ነው እኔ አገልጋይ ኮንኩ በኋላ በኃጢአት ይቸገራሉ እጅ ክርስቲያኖች ምንድን ነው ብዬ ቁጠር ለኃጢአት እንደሞት ይሉኛል እንዴ ቆጣ ሞቻለሁ እያልኩ ቆጥራለሁ ሞቻለሁ ብዬ በቆጠርኩ ልክ እንደውም የበለጠ ሕያው የሆንኩ መጣሁ ለኃጢአት አለ ሞት ራቀኝ እንደውም አለ ሞቻለሁ ልክ ኃጢአት ሲፈትን ሞቻለሁ እንደውም የባስ ዝፍቅ ብዬ ገባበታል እንዴ እንደዚህ ሲል ምንድን ነው ነገሩ አልኮኛል እንዴ ለምን ከዛ መጨረሻ ይሄ ሮሜ የሚናገረው ነገር ለእኔ አይሰራም ማለት ነው ብዬ ተውኩታል ከዛ በኋላ እንደውም ይሄ ነገር ካልገባኝ ሰባት ዓመት ነው በዚህ ነገር ውስጥ ያለፈው ከሰባት ዓመት በኋላ ይሄ ነገር ካልገባኝ አላገለግልም ብሎ አገልግሎት ተዋበቅ ከዛ ይጸልያል ይጾማል ለወራት ምንም ጌታ ዝም አለው ለወራት እንጂ ምንድን ነው ይነገራል አንድ ቀን ግን በማለዳ አለ መጽሐፍ ቅዱስን ሳነብ አይኔ ድንገት ተከፈታል ምን አለ በቅጽበት አይን አለ ክርስቶስ ሲሞት በርሱ ውስጥ ሆኜ መሞቴን አየውታል እሱ ሲሞት እሱ ውስጥ ሆኜ መሞቴን ድንገት በቅጽበት ወጣ ከሰባት ዓመት በኋላ ቢጾም ያልሆነ ቢጸልይ ያልሆነ ምን ያልሆነ ታየኛል ከዛ አፕስቴርስ ሆኖ ነበር ይህንን አየሁ ወረደ ዳውንስቴርስ ያሉ ወገኖች ነበር ጌታ እኮ ሲሞት እኔም ከእሱ ጋር እንደተሰቀልኩ እኮ ታውቃላችሁ አሉ ምን አበደ እንዲ ወንድማችን ሞቻለሁ ከእሱ ጋር ተሰቅያለሁ ምንም ሊገባቸው አልቻለም ታውቅኛል እኔ በቃ ወጥቼ ከተማ ውስጥ በየጎዳና መጮህ አማርኛ አለ በቃ ሞቻለሁ ከክርስቶስ ጋር ብዬ ለመጮህ አማርኛ አለ ስለዚህ መቁጠሩ ምንድን ነው ቁጥረን እንሞታለን ማለት አይደለም ገብታችኋል ዝም ብሎ ብዙ ጊዜ ሰዎች በመቁጠር የሚሞቱ ይመስላል አይሆንም እንደዛ አይደለም በመገለጥ ሲመጣ ምን ይሆናል ያ መገለጥ ምን ያመጣል እምን ቁጥርበት እምነት ይሰጠናል እምነት ከሌለ አይሆንም እግዚአብሔር ቃል ቅድም እንዳልኳችሁ ሕያው ቃል ሆኖ ሲመጣ ዝም ብሎ ማየት ብቻ አይደለም እምነትም ይሰጣል ጴጥሮስ በውሃ ላይ ለመሄድ ምንድን ይሆነው ጌታው እዘዘኝ ሲለው ያንን ሕያው ቃል ላከለት ከዛስ እምነት ጌታ አገኘ ቃሉ ነው እምነት ይሰጠው ልክ ሲመጣ እምነት አገኘና ሄደ ከዛ ወደው ይሄንን ሲያ እምነቱ ሄደ ለምንድን ነው ድሮ እምነቱ የመጣው ከሱ አይደለም ከእግዚአብሔር ነው የመጣው ቃሉ ሲመጣ እምነት አብሮ ይመጣል ለዚህ ነው ከዛ በኋላ ምን እንደሚሆን ታቃላችሁ ግን እንደዚህ ተገልጦልን እየቆጠረ ስንኖር ሌላ ፈተና ይመጣል ሁለተኛ ቆሮንቶስ ምዕራፍ 5 ነን ከዚህ ጋር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ምን ይላል መሰላችሁ እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስምና ይላል በእምነት እንጂ ታምነን በማየት አንመላለስም አያችሁ ሞቻለሁ ይሄ ሁሉ ከበራልን በኋላ ችግሩ እንደ ጴጥሮስ እንፈተናል ጴጥሮስ ምንድነው ችግሩ ያ የመጣለትን ቃል እምነት ሲሰጠው ያ በእምነቱ እንዲቀጥል ምን መሆን አለበት ኢየሱስን ያየ ነበር ሜዳለበት አለ ወደ ራሱና ወደ ኃይ እኛም ሰይጣን ይመጣና ቀስ ብሎ ልክ ሄዋን ጋር ምንድነው ያደረገው በእውነት እግዚአብሔር እንደዚህ ብሏል እንደዚህ ትሞታላችሁ ብሏል እኮ አትሞቱም እኮ እስ አለች አይ እንደዚህ ትሆናላችሁ አይኗ እስከዛ በፊት እኮ እግዚአብሔር ያለው ነገር ላይ ነበር ልቧ አሁን ወደ እሷ መጣች ምን መጣና ሰይጣን ይላል ምን ይላል እንደሚላን ታውቃላችሁ ይሄ ሁሉ ካለፈ በኋላ እንዴ ሞቻለሁ ትላለ ሃይጂማ ይሄው ውስጥ የሚንቀሳቀስ ነገር አለ አይደል እንዴ ይሄው ኃጢአትን ስትመኝ ሆ ደግሞ አንተ ያን ሁሉ ያደረክ ሰው እንዴ ከዛ ደግሞ ስሜታችንና እንዳልኳችሁ ከዚህ በፊት ነፍሳችን ስሜታችን ውስጥ አስተሳሰባችን እንደለብ መምጣት ይችላል መንፈሳችን ነው የማይነቀው ከዛ ምን ሐሳብ ይከታል የኃጢአት ሐሳብ ያልጸዳ ሐሳብ ይሄው እንደዚህ ያሳብክ ይላል ውድ ይላል እስከዛ ስሜቴ ደግሞ ነው ይላል ኃጢአት ደስ እንዲለኝ ያደርጋል እንዴ እንደዚህ ደስ ይላል ኃጢአት እንዴ እውነትም ትዚላችኋል ሄዋ ሁሌ እዛ ገነት ውስጥ ትኖራለች ትመጣለች ያን ፍሬ አምሯት አያውቅም The moment Satan matto indezi adellem silat menalech indi lemaayit yamral lemablaat yitafta laamro tibab yadergal alechko ihun hullu gize lemen alayechum. The moment aynachin ke egzaber wotto wede rasachin maayit sinjemer min yonal Satan yisetanalla ke egzaber gar ketetekkelin aygamamsu bota yansetaw gin wede rasachin maayit sinjemer endom simmetachinin brz yaregwal astesasawoj brz yaregwal. ከዛ እሱ የሰጠንም የራሳችን ይመስላል ራሳችን ያሰብን ራሳችን የተሰማ አረ እኔ ኃጢአትን ወዳለሁ ምች ሞትኩኝ አረ ዝም ብዬ ነው አረ እንደገና ንሳልክ በለ ይው ያሁሉ መንገድ ወደ ኋላ እንሄዳል አያችሁ ስለዚህ ሁሉ ጊዜ የእግዚአብሔር እዚህ ቦታ ምንድን ነው በማየት እንጂ በእምነት እንጂ በማየት አንመላለስም እና የሚለው ይሄ ነው ለምንድን ነው ወይ በማየት ነው ወይ በእምነት ነው የሚታየው የተጨበጠ ነገር ነው የምንኖረው ኑሮ ዛሬ ያለ እንድካም ደሞ ያመጣል እኮ ዝም ብሎ ሰይጣን ሐሰተኛ ሲባል ሐሰት እኮ ማለት አይደለም የከበረ ወነት የእግዚአብሔር ወነት ከበረ ስለሆነ የሱ ወነት ትንሽ ስለሆነ ነው ሐሰተኛ ወነት ነው እንደዚህ ኃጢያት አርጋል ነበር ባለፈው ጊዜ ደሞ እንደዚህ ሞልተላል የዛሬ ወር እንደዚህ አርገ የዛሬ አመት ያመጣው ወነቱን ነው ደሞ እሱን ነው መናየው ወይስ በክርስቶስ ያለውን ጅማን ነው ማየው ራሴን በኢየሱስ ውስጥ ካየው በእምነት ግን እንደ አዲሱ ሰው እኮ ኃጢያትን ያረግም ብሏል በዚህ አይነን አልቀበል ናቹራሉን የተፈጠረ ነገር ነው ምናየው ወይ ሰማያዊውን መንፈሳዊ ምድራዊው ከሆነ ወነትም ደካማ ነው ጊዜያዊ ነው ይሄ የሚታየው ጊዜያዊ ነው ዘላለማዊ ነው ምናየው አያችሁ ያንን አይተን ልክ ጴጥሮስ ኢየሱስን አየተነ ራሳችን በኢየሱስ ውስጥ ያየመኖር አለበት ባይ ዘ ወይ ራስን በኢየሱስ ውስጥ ማየት የሚል አንድ መልእክት ከዚህ ፊት አስተምራለሁ ከቻላችሁ ብታዳምጡት ያለላችሁ ዳ እዝ ብታዙ ይጠቅማችሁ ይሄ ራሱ አንድ ሰዓት በላይ ያስተማርኩት ነው በጣም አስፈላጊ ትምህርት ስለሆነ በዛ ስንኖር ለየት ያንን ሜንቴን ለማድረግ የተሰጠንን ምነት እንደዛ ያለ መኖር አለብን አያችሁ እና ለምሳሌ አለ አንድ ሰው ለምሳሌ አይነ ስውር የሆነ ሰው ይሄ ቀለም ቢጫ ነው ቀይ ነው ይሄ ጽጌረዳ እንዴት ያምራል እንዴት ቀይ ነው ብትሉት አይገባውም አይደል ወነት መሆኑ እንዴት ይገባል ያ ከሰላልካ ይሄ ደግሞ ቢጫ ነው ብትሉት ይሄ ያው ነው ለሱ ስላየላየው ነው ግን ቀለሙ ቢጫና ቀይ መሆኑ ይጠፋል አይጠፋም ወነት ነው አይደል እንዴ የእግዚአብሔር ወነት እኛ አመንነው አላመንነው ወነት ነው ግን የእግዚአብሔር ወነት በእኛ ህይወት ውስጥ እንዲሰራ ገን ምን መሆን አለበት? አይናችን መብራትና ማየታል እንዴት ነው የሚሆነው? በእምነት ነው። የተፈጠረው ነገር የሚታየው በምንድን ነው? በማየት በመስማት አይደል? አምስት ህዋሳቶች አይደል? እነዚህ ነገሮች ያስፈልጉ። ሰማያዊ ነገር ምናየው ምን አይነት ሴንስ ነው? እምነት የሚባል ሴንስ ነው። በእምነት ነው ምናየው። በእምነት የታየንን ነገር ምናም ነው ብዙ ሰዎች እኮ በእምነት ያልሆነ ነገር እውነት የሚያደርግ የሚመስላቸው በእምነት አመኛ መጣውል ይላል እንፈጥሯል አይሆንም እንደዚህ አይሰራም የእግዚአብሔር ቃል ማለት እውነት ሆኖ በእግዚአብሔር ዘንድ ያለው ነገር እንዲታየን ነው የሚያደርገው እንደዛ እውሩ እንደሆነ ሰው እውር ነበር ጽጌረዳው ብጫ ነው ቀይ ነው ግን ስለማናየው አላመንን አናውቀው ግን እውነት ነው እምነት ሲኖረን ያንን እውነት ነው ምናው እንጂ አዲስ እውነት አይፈጠርም ስለዚህ ሰይጣንም እንደዛ ሲፈትነ ምንድን ነው ምንለው እንዴ የእግዚአብሔር ቃል እንደዚህ ብሏል ያንን እምነት እንጠብቃለሁ ጌታ የሰጠኝን እምነት እጠብቃለሁ እያልን እግዚአብሔርን እያየን እንኖራለን ስለዚህ የታናሹ ልጅ ህይወት እንዳልኳችሁ የኃጢአት ነው የሚሰራበትና በዚህ እውነት ውስጥ ስላላለፈ ነው ና ከኃጢአት ለመቀደስ ግን ያስፈልጋል እሱን ለአብ ወደ አባቱ ቤት መምጣት ነበርበት አለ አባቱ ቤት የሚመጣው ምንድነው አሁን ንብረት የለው ምን የለው ምን ራሴን ሰጣለሁ እንደ ሞያቶኞች አርገኝ ለዋለው ብሎ አላለው ሊለውም ጌታ አልሰጠው እንደሆነ እንደ ድሮ ልጅ ሆኖ እንዲኖር የሚፈልገው ምንድነው ለሱ ህይወቱን ሁሉ ለአባቱ ሰጥቶ ይመኖር ነው እንዲኖር የሚፈልገው ያንን ነው የሚፈልገው በቃ እኔ ልብላ እንጂ ግድ የለም እንደ ድሮ አባቴ ቤት ብኖር ይሻለኛል አለ አያችሁ መቀደስና የቅድስና ህይወትን ምን ማለት ነው መጥፎ ነገር ማስፈገድ ይመስላችሁ ብዙ ጊዜ እንደዛ ይመስላል
ኃጢአትን ማስወገድ መጥፎ ነገር ማስወገድ ነው የሚመስል። ቅድስና ግን አይደለም። እስቲ በብሉይ ኪዳን እንዴት ነው ሰዎች የሚቀደሱት? ሰዎች ለእግዚአብሔር ሥራ ይቀደሳሉ። ምንድን ነው? ዘይት ተሰጥቶ ለእግዚአብሔር ሥራ ይለያሉ አይደል? ይለያሉ። እንስሶች ለእግዚአብሔር ሲቀደሱ ለቤተ መቅደሱ እንዴት ነው የሚያደርጉት? ለእግዚአብሔር የተቀደሰ ከሆነ መጥተው አጥቧቸዋል እንዴ? ቆሻሻቸውን እናውጣ ብለው አጥቧቸው? አጥቧቸው ለእግዚአብሔር ተለይተዋል የሚባል። ለቤተ መቅደሱ የሚቀርብ ዕቃ እንዴት ነው የሚቀደሰው? ለእግዚአብሔር ተለይቷል ብሎ ወደ ቤተ መቅደሱ ነው የሚመጣው እንጂ ይሄ ዕቃ መታጠብ መጽዳት አለ ብሎ ሲታሽ ሲታሽ ይውላል። ወርቅ ከሆነ ወርቅ ነው አይደል? ብዙ ደግሞ የቤተ መቅደስ ዕቃ ወርቅ ነው። እና ለእግዚአብሔር መለየት ነው መቀደስ እንጂ ኃጢአት። አያችሁ፣ ብዙ ጊዜ የሚመስለን እኛ ከኃጢአት ለመንጻት ኃጢአትን ማስወገድ ይመስለን። ለእግዚአብሔር ራሳችንን እንለይ። ኃጢአት ማስወገድ ለእግዚአብሔር የሚሰራው ስራ፣ መንፈስ ቅዱስ ይሰራ። ራሳችንን ግን እንስጥ፣ እንለይ። እንደ ታናሹ ልጅ መጣሁ፣ በቃ ከእንግዲህ ለአንተ ብቻ ነው ኑሩ እንበል። ያኔ የእግዚአብሔር ህይወት በእኛ ህይወት ውስጥ ይገለጻል። አያችሁ እና ያ ህይወት ደግሞ የመንፈሳዊ ህይወት ምንድን ነው? እኛን እንደ አደራ ጠባቂዎች ነው የሰጠን። የእኛ አይደለም፣ እግዚአብሔር ጋ ነው ያለው። እያችሁ በሱ ውስጥ የምንኖረው ነው። እና ህይወታችንን ጌታው ለአንተ ሰጥቻለሁ፣ አንተ እንደፈለግ ካርክ ስንል ያ የምንፈልገው የቅድስና ህይወት የድል ህይወት ይመጣል። ለእሱ ግን ህይወታችን መስጠታል ሁሉ ነገር። እያችሁ አሁን ለምሳሌ እኔ አሁን የተቀደደ ልብስ ቢኖረኝ ልብስ ሰፊ ጋር እንዲሰፋ ከፈለግኩኝ ያንን ልብስ መስጠት አለብኛል። ከዛ ነው የሚሰፍቶት የሚሰጠኝ። አይ ግድ የለም እንደለበስኩት ብቻ እንዲሰፋ ፈልጋለሁ አስተካክሎ ብንል ያደርጋል። ዘ ሴም ቲንግ ህይወታችን ጌታ ለአንተ ሰጥቻለሁ እንደፈለግከው አድርገው ስንለው እሱ መስራት ያውቅበታል። ችግሩ አልሰጠንም። ብንሰጥ የእኛ ህይወት ይቀያየራል። ኮምፕሊት እንደፈለግከ አድርገ ብለን ስንሰጠው አያችሁ። እና ለእግዚአብሔር ስንሰጠው ግን ያለመቆጠም ያን ጊዜ ብዙ ነገር በህይወታችን ይሆናል። ትዝ ይላችኋል የገሊላው ልጅ ሄዶ ሁለት አሳና አምስት እንጀራውን ሂዶ ለጌታ ሰጠው። ጌታ ምን አደረገ? ወስዶ ቆርሶ ከዛ ባረከውና ሌሎችን ሰጠ። ይቆርሰዋል መጀመሪያ። ጌታ ቤተሰቤን ለአንተ ሰጥቻለሁ፣ ስራዬን ለአንተ ሰጥቻለሁ፣ ገንዘቤን ለአንተ ሰጥቻለሁ፣ እውቀቴን ለአንተ ሰጥቻለሁ፣ ወዳጆቼን ለአንተ ሰጥቻለሁ ብላችሁ ስትሰጡ ምንድን ነው የሚያደርግ ታውቃል? መጀመሪያ ይቆርሰዋል፣ ይሰብረዋል። ያኔ እንዴ ጌታ እንዴት ይሆናል? እንዴ ለምን ይሰብራል? ለምን ተበላሽ? እንዴ እንላለን። ኖ መጀመሪያ እግዚአብሔር ሊቆርሰው ያስፈልጋል፣ ሊሰብረው ያስፈልጋል። ከዛ በኋላ ይባርከውና የብዙዎችን ረሃብ ያሟላበታል፣ የብዙዎችን ጥያቄ ያሟላበታል። አያችሁ፣ ግን ብዙ ጊዜ እኛ ምን እናደርጋለን? እግዚአብሔር መስራት ሲጀምር ነገሮችን በእኛ ጌታ እኔ ስራዬ ለአንተ ነው፣ ትዳሬ ለአንተ ነው፣ ኑሮዬ ለአንተ ነው፣ አንተ እንደፈለግ ካደርግ ስንለው ከዛን ጊዜ በኋላ በፊት የሌለ ሰልፍ ይመጣል። ሰላም የነበረው ስራዬ ችግር ይፈጠራል። እኔ ወዳጄ አንተ ነህ ስንል ወዳጆቼ በእኔ ላይ ችግር ይፈጥራል። ጌታው ምንድን ነው እያበላሸው እየሰበርከው ነው እየቆስረስከው ነው እንል ይሆናል። ያንን መታገስ እግዚአብሔር አንተ አርገው እንጂ ብለን ብንታገስ መልካም ነው። ግን ብዙዎቻችን ምንድን ነው ችግራችን? ኖ ብለን ኮምፕሌን እናደርጋለን፣ ሙግት እንይዛለን። ስለዚህ ምን እንሆናለን? እንደ ሰባ አራቃ እንሆናለን። አሁን ለምሳሌ ከበረ ውድ የሆነ ጌጥ ብትገዙ ጠረጴዛ ላይ የሚቀመጥ የአበባ ማስቀመጫ ሊሆናል። ለምሳሌ በጣም ውድ ከመሆኑ የተነሳ 1,000 ብር ነው ቢሉኝ እና ብገዛ አሁን እኔ ባመጣው አስቀምጠዋላል። ድንገት አንድ ነገሮ ቢሰበር ቢሸረፍ ምንድም አድርገው አዝናለሁ። እንዳላነሰው 1,000 ብር የከፈልኩበት ጌጥ ነው። እንዳልተወው ደግሞ ሸራፋ ሆኗል። ከዚህም ከዛም ሳይሆን ይቀራል። አያችሁ ምን አለ? የከበረ እኮ ስለሆነ እንደዛ ምለው እና አንዳንድ ጊዜ አስቀምጠዋለሁ፣ ደግሞ ሌላ ጊዜ ደግሞ ሰው ምን ይለኛል ብዬ አነሰዋል። የብዙዎቻችን ህይወት እንደዚህ ነው። አያችሁ እንደ ሰባራቀ ወይ ጠልቀን ወደ ጌታ አልመጣን፣ ወይ ደግሞ ዓለም አልገባን። አያችሁ መሀል ላይ ስለሆነ ለዓለም አንመችም፣ ርቀን መተናል ከዓለም እና ለዓለም አንመችም። እኛም እነሱም አይፈልጉንም። ጌታ ደግሞ እንዳይጠቀምብን ለጌታ አንመችም። መተን ወተን ደግሞ እሱ ጋር አልገባንም። እዚህ ጋር ማታበላሽ ብለን ቀጥላለን። እንሄድና ጌታ ሰጥቻለሁ ብለን መለስ እንላለን። ሄደን መለስ እንላለን። ወይ ደግሞ እንደመለስ ታዲያ ወይ ካለም አላተረፍንም ወይ ከጌታ ቤትም አላተረፍንም መሐል ሰፍ ድሮ መሐል ሰፋሪ ይባል ነበር በደርግ ጊዜ አይደል እንደዛ ነው ያለ በእንደዛ አይነት ክርስቲና መኖር አይቻል አያችሁ እሺ አሁን ወደ መጨረሻው ክፍል ደርሻለሁ አሁን ግን የታናሹን ልጅ ችግር ነው ያየነው የታላቁስ ልጅ ችግር ምንድነው የታላቁት ልጅ ችግር ምንድነው የአባቱን የቤቱን የአባቱን ከምን የቤቱን ትእዛዝና ህግ መፈጸሙ ምን አለ ጽድቅ መጥፎ ነው እንዴ መፈጸሙ የእግዚአብሔርን ህግ በመፈጸሙ እኔ ይሁንና ለምሉ ስገዛል ስፈጽም ነው ኖርኩታል እሱ ነው ችግሩ ለዚህ ጥሩ ጥቅስ ምንድነው ሮሜ 5 ምን ይላል ሮሜ 5 ቁጥር 20 ላይ ምን ይላል መሰላችሁ ቁጥር 20 ላይ የምታውቁት ክፍል ነው ዳሩ ግን ቆይ በደልም እንዲበዛ ህግ ጭምር ገባ ይላል አያችሁ ህግ የተሰጠ ለምንድን ነው በደል እንዲበዛ ነው የሚለው እዚህ ቦታ አያችሁ ህግ የተሰጠን በደልን ህግን እንድንፈጽም ሳይሆን እንድንተላለፈው ነው አይደል እስቲ ገላትያ 3 ደግሞ 24 ደግሞ ተመልከቱ ምን ይላል ባንድም በሌላም ጊዜ አይተናል ግን አዲስ ለሆናችሁ ገላትያ 3 24 ላይ ምን ይላል እንደዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ይላል ህግ የተሰጠን እንድንተላለፈውና ደካማ መሆናችን እንድናውቅ ነው እግዚአብሔር ያውቃል ደካማ ህግ መፈጸም እንደማንችል በደንብንም ያውቀው ለኛ ግን ፕሩፍ ሊያረግልን እንደማንችል ለማወቅ ህግ ተሰጠ ግን ይሄ ታላቁ ልጅ ህግ የተሰጠኝ ለመፈጸም ነውና መፈጸም አለ ሲያቀተውን በግድ ይጥራል አያችሁ ልክ ቅድም እንዳልኳችሁ የፈሪሳውያውና የጻፎች ኖሮ ነው የሚኖሩ እነሱ እንደ ኃጢአተኛና እንደ ቀራጮች ህጉን ዝም ብሎ አልተውትም ይሞክራሉ እሱም ይሞጥራል ግን ህግ የተሰጠ እኛም በክርስትና ህይወታችን ህግ የተሰጠ ልናረገው ይመስለናል እንድንተላለፈው ነው የተሰጠ ተላልፈን ፈጽሙ ከህግም አንድም ማረግ አንችልም ስንል ያንንም ይላል ጌታ በእኛ ውስጥ ማረግ ይጀምራል አያችሁ ማቴዎስ 5 ብታዩ ህግንና ነቢያትን ልሽር አልመጣሁም ልፈጽም እንጂ ይላል ማንንም ይፈጽሙ እሱ ነው እኛ አይደለም ኢየሱስ ነው እግዚአብሔር ምን አባባል አለ እግዚአብሔር በዙፋኑ ላይ ሆኖ ህግን ሰጪ ነው በልባችን ውስጥ ግን ህግን አድራጊ ፈጻሚ ነው ይሄ ነው አያችሁ ምስጢሩ እኛ አይደለም እንፈጽም እሱ ነው እንዲፈጽም እንፈቅድለት እሱ ነው እሱ ዝም ብሎ ህግን ሰጪ ብቻ አይደለም እኛ ህግን ስለሰጠ ህግን ስናይ ማድረግ አለብን ብለን ቢዚ እንሆናለን ኖ ከዛ እንወድቃለን ግን ፈጻሚው ግን እሱ ነው ከዛ ታዲያ እንደዚህ ቢሆን ኖር ታላቁ ልጅ ምን መሆን አለበት እኔ አልፈጽም ህግን እኔ ፈጻሚነስ በፍቅሩ ኖራለሁ በጌታ ፍቅር በአባቴ ፍቅር ኖራለሁ አባቴ ይረዳኛል እሱ ያረጋግልኛል እኔ ውጪ የሚሰራው ስራስ እንዴ እኔ ካልቻልኩ እሱ ይረዳል እኔ አይደለሁም እኔም ከሰራው ደም ጉልበት ይሆነኛል እሱ ነው የሚፈጽም እኔ አይደለሁም ይላል አያችሁ በእግዚአብሔር ፍቅር ነው ነው ለመዳን አያችሁ እግዚአብሔር የፈጸመውን ስራ በመስቀሉ ላይ የፈጸመውን ስራ እናያለን ለመቀደስስ እግዚአብሔር መንፈስ ቅዱስ በልባችን የሚሰራውን ስራ እናያለን አያችሁ ስንድን በመስቀሉ ላይ የሰራውን ስራ ስላየን ነው አይደል ስለተገለጠልን አሁንም እግዚአብሔርን ያከበን የድል ህይወት ለመኖር መንፈስ ቅዱስ የሚሰራው ያኛው ተሰርቶ ያለቀ የሚሰራውን ታምነን እንኖራለን አለዛ ህግን ለማድረግ በጣርን ቁጥር እየወደቅን መውደቅ ብቻ አይደለም ግን ምን እንሆናለን እንደውም ከእግዚአብሔር ፈቃድ እየራቅን መጣን እንፈጽማለን ይላልን እየራቅን የባሰ አናውቀውም ግን ለዚህ ነው ይሄ ታላቁ ልጅ ምንድን ነው ያደረገው ህግን ሲፈጽም ኖሮ ምንድን ነው ያደረገው ተናደደ ተቆጣ አባቱ ባክ ግባለሽ ኖ ነው ያለው አልገባም ነው ያለው
እንዴ ለምን ድሲ እንዴ ደለምን ነው ህጉን ሲያረግ ነበር እግዚአብሔር ሊያስደስት አይደል እንዴ አባቴ ሆይ የሚያስደስት ይሄ ነው እሺ ብሎ መግባት አነበረበት ነው እንዴት እንደዚህ ታረጋለ አያችሁ ግን ስንፈጽ ፈሪሳውያንም